Stockholm ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤናስጥልን አድማጮችን ይህ የምትደምጡት በስቶኮልም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ባለፈው ጽሑፋችን አዲሱን ዓመት 2014 በአዲስ የፖለቲካ ሐሳቤ ኢትዮጵያውያን ይህን ሐሳቤ ማለትም ወደ ፖለቲካው አመራር የሚመጡ ኢትዮጵያውያን ምን አይነት ግለሰቦች ወይም በምን አይነት መመዘኛ ይሁን የሚል ነበር። ለዚህም ያቀረብነው ለሀገራቸው ዕውቀታቸውና ገንዘባቸውን በዚህ ፈታኝ ወቅት ያለምንም ክፍያ ይዋሉ ያሉ ከብሔር ሐሳቤ ነጻ ሆነው ለሀገር ለወገናቸው የሚቆረቆሩ የሐሳብ የአእምሮ ድህነት የኢኮኖሚ ድህነት የሌለባቸው ዜጎች ለሀገራችን ሰላምና ፈጣን እድገት አስፈላጊ ናቸው በሚል ሐሳቤ ነበር። ለዚህ ጽሑፍ መነሻ የሆነኝም ያለፉት የ50 ዓመታት ባሁንም ጊዜ የሚገኙት አብዛኛዎቹ ከፍተኛ የፖለቲካ አመራሮች የተዘፈቁበት የግል ጥቅም ማካበትና የህዝብን የሀገርን ሀብት ዘርፎ የሀገርን ሀብት ዘረፋ አሳሳቢ ደረጃ ላይ በመድረሱ ነው። ባሁኑ የብልጽግና አመራር ውስጥም ያሉት ጥቂት ስግብግቦችና ራስ ወዳዶች እየፈጸሙት ያለው የሀገርና የህዝብ ሀብት ዘረፋ ነው። ግርግር ለሌባ ያመቻል እንደሚሉት ከሁሉም በላይ አሁን ሀገራችን በከፍተኛ ሰብአዊና ኢኮኖሚያዊ ችግር በትህነግ ወያኔ እየደረሰባት ባለበት ወቅት መሆኑ እነዚህ ከፍተኛ ብልጽግና ጥቂት አመራሮች አስፈላጊውን ክትትል መንግስትና ህዝብ በማድረግ እርምጃም መውሰድ እንዳለበት ማሳሰብ እንወዳለን። የሚገርመው በቢሊየን የሚቆጠር የሀገር ህዝብና ገንዘብን ሀብትን መዝብረው ለ27 ዓመት በሀገር ውስጥ ሆነ በውጪ ያጠራቀሙትን ገንዘብ ሳይበሉት ለጡረታ ሊፈላሰሱበት የገነቡት ቪላ ቤትን ሳያዩት ግማሾቹ በሞት ሲሰናበቱ ከፊሎቹ በሆነ ቤት ይገኛሉ። ነገር ግን ከዚህ የታሪክ ስህተት ያልተማሩ ጥቂት የብልጽግና አመራሮች ይህንኑ ወንጀል ሲደግሙት ማየት ያማል። ከዚህ ያልተማሩ ከምን ሊማሩ ይሆን? በይበልጥ አሁን አገራችን ከምን ጊዜም በበለጠ በአሸባሪው ትህነግ ወያኔ ጁንታ ከፍተኛው የሰብአዊና ኢኮኖሚ ቀውስ በሀገራችን ላይ እየደረሰ ባለበት ወቅት ይህን አይነት ድርጊት አስነዋሪ ድርጊት የሚፈጽሙትን መንግስትና ህዝብ በጋራ በመተባበር መታገል አለበት። አሁንም ከዚህ ቀደም እንባ ጠባቂ የሚባለው ተቋም በኢህአዴግ ወያኔ ተቋቋመ ለ27 ዓመታት የንጹሃን ዜጎች እንባና ደም ሲፈስ እንደ ተቋም ለህዝብ የሰራው ይህ ነው የሚባል የንጹሃንን እንባ የማበስ ስራ ሲሰራ በተግባር አልታየም። በይበልጥ በሕገ መንግስትና በስርዓቱ ተደግፎ የአማራንና የንጹሃን ኢትዮጵያን ዜጎች እንባ እና ደም ሲፈስ ዝም ብሎ ሲመለከት ኖሯል። የጸረ ሙስና ኮሚሽን የሚባለው የዚሁ ተባባሪ በመሆኑ በቢሊየን የሚቆጠር የሀገር ሀብትና ንብረት ሲዘረፍና ወደ ውጭ ባንክ ሲዘዋወር ጥቆማም ቢደርሰውም በስርዓቱ ብልሽነትና ለሀገርና ለህዝብ ደንታ የሌለው ስርዓት ስለነበር በቢሊዮን የሚቆጠር ብር ከሀገሪቱ በህገወጥ ወደ ውጭ ባንክ እንዲዘዋወር እንደተዘዋወረ የአደባባይ ምስጢር ነው። እስከዛሬም መፍትሄ አልተገኘለትም። አረ ለመሆኑ አቶ በረከት ስምኦን ቦሌ ከተወረሰባቸው ህንጻ አጠገብ የቀድሞ ከንቲባ በመቶ ሜትር ርቀት ላይ የገነቡት ህንጻን ለግምገማ ቀርበው ነበር ሲባል ሰምቼ ነበር። በግምገማ ላይ የሆድድ አስቀምጦም ሲጠይቃቸው እኔ ሰራሁት የአባቴንና የእናቴን የቡና መሬት ሸጬ ነው አሉ። በዚህም መልሳቸው የተደሰተው ኦሁድድ ለማድንና ኢነርጂ ሚኒስቴር ሲሾማቸው የሚገርም ነው። ታዋቂው የዋልታ ቲቪ ነጻ ሐሳብ አዘጋጅ ሲሜነ ባይፈርስም አቶ ጃንጥራር አባይን ኢንተርቪውን ባደረገበት ወቅት ባለፈው በኢሃድግ ወያኔ ስርዓት ብዙ የህዝብና የሀገር ንብረት በከፍተኛ ባለስልጣናት እንደተመዘበረ ሲጠይቅ አሁንም ይሁኔታ በአንዳንድ ባለስልጣናት ሙሰኞች መኖራቸውን በመግለጽ ይህን አይነት በስልጣን ላይ የሚደረግ የመንግስትና የህዝብ ንብረት ዘረፋን እንዴት እየተቆጣጠራችሁ ነው? ይህንንስ ለመቆጣጠር ምን እየተሰራ ነው ሲል መጠየቁን በዋልታ ቲቪ በነጻ ሐሳብ ላይ ሰምቼ ጥያቄውም ላቶ ጃንጥራራ አባይ ነበር። እሁን ታዋቂው ጋዜጠኛ ይህን ሲጠይቅ በወይን ቤት ከሚገኙት ካቶ በረከት ስምኦን በሙስና ገንብተውት ካለው ወይም ተብሎ ከተወረሰባቸው ህንጻ ቦሌ ክፍለ ከተማ ከሚገኘው ከዚህ ህንጻ በመቶ ሜትር ርቀት ላይ እየተገነባ ያለው የቀድሞው የአዲስ አበባ ከንቲባ ኢንጂነር ታከለ ኡማን ህንጻ ሳያው ቀርቶ ነው ወይስ ከህዝብ ጥቆማ ሳይደርሰው ቀርቶ ነው ያል ጥያቄውን ያላቀረበው? እነዚህን በግልጽ ማቅረብ እንደዚህ አይነቱን ሙሰኞችን በመረጃና በማስረጃ በማሰባሰብ አንድም ለህዝብ እውነቱን ማሳወቅ፣ ሁለትም በቀጣይነት እንደዚህ አይነት ክስተት እንዳይከሰት በማስተማሪያ ስለሚሆን እባካችሁ መንግስት ካሸባሪው ተነጋር የሚያደርገውን ጦርነት በሐቅ ለሀገራችሁና ለህዝባችሁ ከዚያም ለሙያችሁ ታማኝ በመሆን የሚዲያ አካላቶችን እንድታገለግሉ በአክብሮት እንጠይቃለን። በኢትዮጵያ ህዝብ አደራ እንላችኋለን። ይህን ጁንታ ለአንድም ለመጨረሻ ወደ መቃብር ከቶ ለማጥፋት ትግላችን ሁሉን አቀፍና ሁለንተናዊ ነው። ኢትዮጵያውያን እጅ ለእጅ ተያይዘን ሀገራችንን ለመገንባት እንተባበር። ከዚህ ቀጥል በማድረግ አጠር ያለች ለጥንቃቄ መልእክት አለ። በተጨማሪ ለግንዛቤ ያህል ለማንሳት ነው። የምፈልገው አብዛኛው ዲያስፖራ በተለያየ ሁኔታ በመደራጀት በግልም ሆነ በቡድን የተለያዩ የቁሳቁስና የገንዘብ ድጋፎች እያደረጋችሁ እንደሆነ ግልጽ ነው። በተለያየ ሀገራችን ክልል ከቤት ንብረታቸው ለተፈናቀሉት በዚህ ረገድ ጥቂት የጁንታው ተጠቃሚዎች በተለያየ መንገድ ጁንታውን ለሽብር ማካሄጃ የሚረዱ እንዳሉ ይታወቃል። የዚህ የጁንታው ቤተሰቦች በውጭ ስላሉ አንዳንድ ግለሰቦችም በዚህ ወንጀል በተለያየ መንገድ ይሳተፋሉ። ድርጊቶቹ በተለያየ መንገድ የሚቀነባበሩ ቢሆኑ እያንዳንዱ ዲያስፖራ ወይም በአገሬት የሚገኙ ወገኖቻችሁ ለዚህ አይነት ወንጀል ሰለባ እንዳይሆኑ መጠቆም ወዳለሁ። አንደኛ ከዚህና ከአሜሪካ ከአውሮፓ በመሄድ ባንክ ተቀማጭ ገንዘብ እንዳላቸው በማስመሰል የባንክ ደረቅ ቼክ በመያዝ የተፈረመበት ቼክ በመስጠት የኢትዮጵያን የባንክ ቼክ ወደ ውጪ በመውሰድ ባዶ ቼክ ላይ በመፈረምና እናንተን ከውጪ ባንክ እንድትበደሩ በማድረግ ይህን የመሳሰሉ ሌሎች ወንጀሎች እየተፈጸሙ ስለሆነ እርዳታ ስታደርጉ ሆነ የገንዘብ ዝውውር ስታደርጉ ጥንቃቄ እንድታደርጉ እንጠቁማለን። ወደፊት በዚህ ዙሪያ መረጃና ማስረጃዎችን ሰብስበን በእናቀርብ ስለሆነ ማናቸውንም የገንዘብ ዝውውር ማናቸውንም የቃዎች ሲደረግ ለማን ለየት የት እንደደረሰ ክትትል እንድታደርጉ እናሳስባለን። እናመሰግናለን።
Go for now.
አድማጮቻችን እንግዲህ ሀገራችን ሁኔታ በየጊዜው ብዙ አዲስ ክስተቶች እየተከሰቱ ነው ዛ በየሰዓቱ በየደቂቃው በዚህ ትናንት ሰሞኑን የሚናፈሰው ዜና በውጭም በሀገር ውስጥም የአሜሪካ መንግስት ለኢትዮጵያ መንግስት የጻፈውን ደብዳቤ ነው ማዕቀብ በተለያዩ ሁኔታዎች ላይ ማዕቀብ እናደርጋለን ሲል ነው ይህንንም እናደርጋለሁ ሲል አንድም በኢትዮጵያ መንግስት ብቻ ሳይሆን የኤርትራንም ወያኔ ጁንታውንም የሚጨምር ነው። ነገር ግን ኢትዮጵያ ራሷን የቻለች ታላቅ ለዓላዊት ሀገር እንደመሆኗ ኢትዮጵያን የማፍረስ ነው። ምክንያቱም ህዋት ወያኔ ተነግ ኢትዮጵያን ለማፍረስ ወይም ህዝቦቿን ዜጎቿን ባሰቃቂ ሁኔታ ለስደትና ለልቂት እየዳረገ ባለበት በተወካዮች ምክር ቤትም አሸባሪ ተብሎ የተፈረጀ ቡድን ሲሆን ከዚህ ጋር ኢትዮጵያ መንግስት የሚደራደርበት ምንም ምክንያት አይኖርም። ብሌላም ይሄ ብቻ ሳይሆን የኢትዮጵያ መንግስት ራሱን የቻለ ሉዓላዊ መንግስት እንደመሆኑ መጠን ኢትዮጵያ ለአፍሪካ የነጻነት ተምሳሌትም ስለሆነች አድዋም የጥቁሮች የነጻነት ተምሳሌት ስለሆነ በዚህ ዙሪያ ላይ ይህን እንዳይነሳ ስለሚፈልግ ምክንያቱም አሜሪካ የኢትዮጵያን እድገት አትፈልግም የኢትዮጵያን መኖር ጁንታው ደግሞ ኢትዮጵያን ለማፍረስ በሚችሉ ከሚሆኑት ጋር ከማንም ጋር መተባበር ይፈልጋል። ስለዚህ በተቀናጀ ከውስጥም ከጎረቤት ሀገሮችም ከሃያላን ሀገሮች ጋር በመሆን የእችን ታሪካዊና ሉዓላዊት ኢትዮጵያን ለማፍረስ ከፍተኛ ፈተና ላይ እንገኛለን። ስለዚህ መላ ኢትዮጵያውያን ማናቸውም ማዕቀብ ቢደረግ ማናቸውንም ነገር ቢደረግ ዜጎቻችንን በመርዳት ራሳችንን ነጻ እንደነበር ነጻ ሆነን እንድንኖር በአንድነት የምንቆምበት ጊዜ ነው። ይህ ፈታኝ ወቅት ነው። ስለዚህ በዚህ ላይ አንዳንድ ሐሳቦች ካሉ በዚህ ስልካችን ስልክ ቁጥራችንን እንነግራችኋለን። በዛ በመደወል
08 1910 00 በመደወል አስተያየታችሁን መስጠት ይችላል።
አዎ፣ በዚህን በኢትዮጵያ በወቅታዊ ሁኔታ ላይ ማናቸውንም ሐሳቦች መወያየት እንችላለን። የህዝብ ሚዲያ ነጻ ሐሳብ የሚያቀርብ
ነው። ሰሞኑን ማን ነው ማገታቸው ረዳ በግብጽ ሚዲያ ላይ
መታየቱ
ያም አልሲሲ ባቋቋሙ ሚዲያ ላይ
የግል ሚዲያ የሱ ሚዲያ
እሱ ላይ እንግዲህ የሰጠው እንትን ነው። ማንኛውም በቃ ኢትዮጵያ ላይ አፈራርሱ ከሚፈልጉ እንትኖች ጋር እንደሚሰሩና በቃ አሁን ግብጽና ወያኔ በቃ እንደው የጋብቻ እንተናቸውን በግልጽ እንዳወጡት ነው የሚያስተውቀው።
የበለጠ ብዙ ነገር እንደና ያደርጋል ይሄ ደግሞ በይበልጥ አድማጭ አለን። ስለዚህ ከአድማጫችን ጋር እስቲ እንወያያለን። ሃሎ ጤና ይስጥልን።
ዮ
ሃሎ ይስማል?
ይስማል። እንደምን ናችሁ? እንደምን ከረማችሁ?
አዎ ሰላም ነው። ይቀጥሉ። እንዴት ነው?
አዎ ሰላም ነው። ኢትዮጵያ ሬዲዮ ያው እንግዲህ ኢትዮጵያን በማስቀደም ላለፉት እኔ እንኳን እዚህ ከመጣሁበት ጊዜ ጀምሮ ትግል እያደረጋችሁ ነው ያላችሁት። እንግዲህ ሀገራችን ያለችበት ሁኔታ ይታወቃል። እዙም መነቃቃት አለበት። አሁን ያስተላለፋችሁት መልእክት በጣም ደስ ይላል። ጥሩ ነው። ኢትዮጵያን ይሁንን ሁሉ ሀገራችን ያለችበትን ሁኔታ ዝም ብለን በዋዛ በፈዛዛ ምናይበት ጊዜ አይደለም። አሁን ሁሉም ሰው ለሀገሩ ያለ ይሉንታ እዚህ ጋር አይሰራም። ብዙ ጊዜ እኛ አበሾች በይሉንታ ነው እያንዳንዳችን እዚህ ሀገር ውስጥ ያለነው። ኢትዮጵያን በሙሉ ከይሉንታ ነጻ ሆነ ለሀገራችን አምባሳደር መሆን መቻል አለብን፣ ሀገራችንን ለማቆም። ምክንያቱም ይመለከተናል። አገራችን ውስጥ በመቶ ሚሊዮን የሚቆጠረውን ህዝብ ወክለን ከማንኛውም እዚህ ካሉ ነጮች ጋር ተጽኖ ማድረግ እንችላለን። ሐሳባችንን ኢትዮጵያ ያለችበት ሁኔታ እውነቱን ይሄ ዝም ብሎ የፖለቲካ ካራቴ ወይም ደግሞ የፖለቲካ ሪና ነገር ሳይሆን አገራችን በምን አይነት ሁኔታ ላይ እንዳለች አጠገባችን ላሉት ለስራ ባልደረቦቻችን፣ በስራ ማጋጣሚ ለምናገኛቸው ኢንፍሉዌንሻል ለሆኑ ሰዎች ማስረዳት መቻል አለብን ሁላችንም ማለት ነው። ሰሞኑን አይታችሁት እንደሆነ ለአሜሪካው አንድ የሴኔተር መሪ ደሆኑት ወይዘሮ ቴድሮስ አርቲስት ቴድሮስ ያስተላለፈው መልእክት ሁላችሁም ያያችሁ ይመስለኛል። እዛ ላይ ባጭሩ ኢትዮጵያ ታሪክ ከወያኔ ጋር ያነጻጸረ እንዴት አድርገው ኢትዮጵያን ለውጭ ያሳልፈው ሲሰጡ እንደነበረ እንዴት አድርገው ዶሚኔት አድርገው ሌላውን ህዝብ ሸቀጣጥ አድርገውት እንደነበረ ከታሪክ አንጻር ያየተነተነበትን መልእክት ብዙዎቻችሁ ያያችሁ ይመስለኛል። ዩቲዩብ ላይ አለ፣ ፌስቡክ ላይም አለ። ያ ባጭሩ የተተንትኖ በሱ አርቲስት ነው እንግዲህ እሱ የታሪክ ሰው አይደለም፣ ግን ሁሉንም ፍሬ ሐሳብ ነገር አስቀምጦታል። ያንን ሁላችንም ማለት ነው አጠገባችን ለሚገኙ የውጭ ሰዎች እዚህ አሁን እኛ ያለንበት ሀገር የስዊድን ሀገር አብዛኞቹ ማጆሪቲ ከ90% ማለት በላይ ማለት ይቻላል እንደው ሁሉም ማለት ይቻላል ስዊድናውያን እንግሊዘኛ ማይችሉ ይሉ ያንን ሼር አድርገን ኢትዮጵያ ያለችበትን ሁኔታና ወያኔ በምን መልኩ እንደሚያጭበረብር ማለት ነው
ወያኔ እንዴት ይያጽበረበረ እንደሆነ ይሉታ እዚህ ጋር ማቆም አለበት። ሌሎችም ወንድሞቻችን የትግራይ ተወላጆችንም ማስረዳት መቻልና ግንዛቤ እንዲያገኙ ሀገራችን ምን አይነት አደጋ ላይ እንዳለች ግንዛቤ እንዲያገኙ እነሱንም የማስረዳት ግዴታ አለብን። እነሱ በርግጥ አብዛኞቹ ፕሮ ያኔ ናቸው። ብዙዎቹ እኛ ያ አይመለከተንም ኢትዮጵያን ነው የሚመለከተን ወንድሞቻችን ናቸው እንደ ኢትዮጵያዊ ነው እንዲያስቡ የማስረዳት ኃላፊነት አለብን ይሉንታ ይሰራም እዚህ ጋር ስታንድ ባይ መሆን አለብን ከኢትዮጵያ ጎን ማለት ነው። ኢትዮጵያ ያለችበት ሁኔታ ይሄ የመንግስት ጉዳይ አይደለም ይሄ ያብይ ጉዳይ ወይ ደሞ ነገሮችን ከሌላ ጋር መናነጻጽርበት ጊዜ አይደለም። ኢትዮጵያ ልክ እንደ አፍጋኒስታን እንደ ሶሪያ እንደ ሌሎችም እንደፈረሱ ሀገሮች ለማፍረስ ነው አሜሪካ እየተሯሯጠች ያለችው። አሁን በመግቢያችሁ ላይም እንደተጠቀሳችሁት ብዙዎቻችሁ ሰምታችሁታል አሜሪካ ያወጣችሁን መግለጫ ማለት ነው። እሷ ሰፕተምበር 11 ላይ አሸባሪዎች ያንን ነገር ሲፈጽሙ ምን እንዳደረገች ዓለም እንዴት እንደተነቃነቀ እንደምናቀው የኛኮ ከኛ የወጣውን ሚሊተሪ ሰራዊት እኮ ነው በተኙበት ለሊት ያ ሁላችንም እንደምናቀው ያን ያደረገ አሸባሪ ሰራዊት አሸባሪ የሽፍታ ኃይል ጋር ቁጭ ብላችሁ ተደራደሩ። እኛ እዛን ጊዜ አሜሪካንን ስትፈጽም እስከ ሶማሊያ ድረስ ገብቶ ነው ኢትዮጵያ ጦር ሰላም ለማስከበር ብዙ ነገር ያደረገው ማለት ነው። እና እኛ ግን እንደዚህ አይነት አደጋ ተውስጣችን በመነጩ አገራችንን በግልጽ እስከ ሲኦል ድረስ ኢትዮጵያን ለማፍረስ ይሄ ድፍረት አባባል እኮ ኢትዮጵያን ለማፍረስ እስከ ሲኦል ድረስ ገባለው ከሚል የሽፍታ መሪ በግልጽ ሚዲያዎችም በሌሎች ሚዲያዎችም የምናየው ነገር ነው። ይሄን
አድማጭ ተቋረጠ። እንግዲህ በድጋሚ ይደውሉልን እናስገባውታለን። አድማጭ ይቀጥሉ እንግዲህ
ተቋረጠ መሰለኝ።
አዎ ተቋርጦ ነው ይቀጥሏል።
አዎ ምኑ ጋር እንዳቋረጥኩኝ
የስለ አሜሪካው እንትኑ ነው እንትና
አሃ ኦኬ። እና በአጠቃላይ ይሄ ነው እኔ ያለኝ ሐሳብ። በማንኛውም መልኩ አገሬን በተመለከተ አሁን የባለፈው ሰላማዊ ሰልፍ እጅግ በጣም ጥሩ ነበር። እንደዛ መሰል ነገሮችን በሚዲያም በፌስቡክም በዩቲዩብም የምንችለውን ሁሉ ነገር ማድረግ መቻል አለብን። የዝምታ ጊዜ አይደለም። ይሄ ነው መልእክቱ።
አድማጭ ድጋሚ ተቋረጠ። አሁን ሌላ አድማጭ ማለን። አድማጭ ይከተሉ እስቲ። አሁን ሁለተኛ ይደውል። የመጀመሪያው አድማጭ አሁንም ስልካቸው ተቋረጠ። ይከተሉ ማለት አሜን።
ሰላም እንዴት አረፈዳችሁ?
ሰላም እግዚአብሔር ይመስገን።
ተከታታዩ ልጅ ይሄ በሬዲዮ እሁድ ለታም ያዳምጣችሁ ነኝ።
ኦኬ።
ይሄ ነገር የሆነ ነገር ትልቅ እንደ ልቦና ያለው አስተዋይ ሰው እናስብ። በተለይ በስደት ላይ ያለን ብዙ ነገር ያለንበት ሀገር ወንበር ላይ መስካት የሚችልበት ዘዴ መፍጠር ማለት ሁሉም ኢትዮጵያውያን ናቸው ይሄንን ኢትዮጵያ ለኢትዮጵያ ነው ያለው ፈተናው ውጊያው ደግሞ ኢትዮጵያ በእግዚአብሔር ቤት ሁሉ ክርስቲያን ሙስሊም እግዚአብሔር የሚያቀና እግዚአብሔር ከራ ህዝብ ነውና አሜሪካን በመታረቀው ነገር ደግሞ ሁላችን ጎጂ ነው ጥቅም የለውም ብቻ ራስ በራሳችን በተለያየ ፌስቡክ በዩቲዩብ ለሳንቲም ብሎ በሚያራግቡት ነገር እጃቸው ቢያርፍና ለዚህ ደሃና ለተራበ ውጭ በሚያደርስ እናስብ ይሄ የአቤልና የቃኤል ደማስስ ነው ያለው አሁን በኢትዮጵያ ማንም ለማንም የምንጠቋቁምበት ታይም አይደለም አሁን አገሩ ማዳንና የተራበ ህዝብ ማትረፍ ነው የሚያዋጣ የኔ ሐሳብ ነው ተባረኩ መልካም ሁሉ
እናመሰግናለን መጀመሪያ አስተያየት ሲሰጡ የነበሩ እንትን ሐሳቦትን ሳይቋጩ ስለተቋረጠ በድጋይ መደወል ይችላሉ። ስልኮት ሁለት ጊዜ ተቋረጠ። ስልኩ ከርሶ ጋር ነው ችግሩ መሰለ። Let's fight together and not each other. Fight the oppressor. Be the successor. አድማጭ ተመልሶ መጥቷል እስቲ ይቀጥሉ
ኦኬ
ቀደማም እንግዲህ አሜሪካ ባወጣችው መግለጫ ላይ ነበር አሳቦት
ገልጫ ሐሳቤን ገልጫለሁ ሌላ
መትቀጥለ ልክ አሜሪካ በሰጠችው መግለጫ ላይ ነበር አስተያየት እየሰጠ የነበረው
አዎ አስተያየት ሰጥቻለሁ አይ ባለፈርታ
ከዚህ ቀደምም እንደዚሁ ተቋርጦብናል እንደውም የምጠይቀው ጥያቄ ስላለ በዚሁ እንቀጥላለን አንደኛ ያው ከተቋረጠው ያው የኢትዮጵያ ሁኔታ በጣም የፖለቲካችን ሁኔታ ያለበት ሁኔታ የሚታወቅ ነው አሁን ከዚህ ቀደምም እንደዚሁ እየተዋየን ተቋርጧል ይቅርታ ምንድነው አሁን የመከላከያ ሰራዊትን በተመለከተ በዛ ላይ ስንዋይ ነበር ከዚህ ፊትም ተቋረጣለ እርሱ ከኤርሚያስ ጋር የኢሃድግን ግዜ መከላከያ ሰራዊት ጀነራሎችን ሲያሰለጥኑ ነበር የቶቹን ሲያሰለጥኑ እንደነበርና ጠቅላላ ኢሃድግን ነው ወይስ አማራን ነው የቶኞቹን ነውና ይሄን ግልጽ አድርገው ትንሽ ቢያብራሩልን በዚህ ላይ እንድንዋይ ቢፈቅዱልን ብለን ነው
ኦኬ ኦኬ አይ ባለፈውም ልክ ነው ባለፈውም ተቋርጦ ነበር አሁንም ባለፈው የተቋረጠበትን እንቀጥል ስላልከኝ ነው መልሼ ምን እየገባሁት ያው እኔ ጀነራሎቹን ማሰልጠን ሳይሆን እኔ መከላከያ ውስጥ የሲቪል አስተማሪ ነበርኩ እንደማንኛውም ሰው ከትምህርት ሚኒስተር ተውሰውን ማለት ነው ከትምህርት ሚኒስተር ተውስደን በትምህርት ሚኒስተር መስፈርት ከትምህርት በወስደውን መከላከያ ላይ ያው ለሱ ሲገቡ አብዛኞቹ ቀለም ትምርት የተማሩ ስላልነበሩ አብዛኛው ሰራዊቱ የገበሬ ሰራዊት ስለነበረ ያን የገበሬ ሰራዊት ኢትዮጵያ ሰራዊት ለማድረግ ማለት ነው ኢትዮጵያ ሰራዊት ለማድረግ መምህራን ወደ መከላከያ ውስጥ ገብተን ነበር ማለት ነው እና እዛው ስታውል እንዳልከው ኤርሚያስን ጓደኛዬ ነው ኤርሚያስም ሌሎችም ብዙ ሰው ልጆች አሉ ከነሱ ጋር
ማለት ነው
አካዳሚክ የአካዳሚክ ትምርት እናስተምር ነበር እና በዛ ብዙዎች እንዳልከው በአሁኑ ሰዓት ብዙ ትላልቅ ማዕረግ ላይ የሚገኙ ሰዎችንም ያው አስተምረናል የሚታወቅ ነገር ነው የሚታወቅ ነገር ነው ይሄ
እነማንን አሰልጥነዋል ምን ያህል ናቸው እንደገና የትምህርት ደረጃና አሁን ምን ያህል ብቃት ቢኖራቸው ነው ይሄን ያህል ችግር ሊፈጥሩ በሀገራችን ላይ የቻሉትና ስርዓት ሲቲኬፕ ሚሊተሪ ቴክሳቸውስ እንዴት ነው?
አዎ ይሄኮ ብዙዎቻችን አሁን እዚህ አድማጭ ተመልካቾቻችን በእድሜ ገፋ ያሉ ሰዎች ብዙ ግንዛቤ ያላቸው በዚህ ነገር ላይ ማለት ነው። እንደሚታወቀው በ1983 ዓመተ ምህረት በአለም ላይ የኮልድ ዋር ፍጻሜ ነበር። የቀዝቃዛው ዓለም ጦርነት ፍጻሜ ማለት ነው። የሩሲያ መፍረስ ማለት ነው።
ይሄ የሩሲያ መፍረስ ደግሞ በተለይ በሶስት አፍሪካ ሀገሮች ላይ ትልቅ ተጽዕኖ አድርጓል። በተለይ አንጎላ የአንጎላው ዩኒታ ማለት ነው ዩኒታ ወደ ስልጣን የመጣበት ነው ዩኒታ ሽምቅ ተዋጊ እንዲሁም ደግሞ እኛ ሀገር ውስጥ የነበረው የቲፒኤልኤፍ በተዘዋዋሪ በአሜሪካ ሲረዳ ስለነበረ ያ ሩሲያ ስትፈርስ ኢትዮጵያ መንግስት በሩሲያ ይረዳ ስለነበረ በአቋራጭ ስልጣን ያዘ የገብሬ ሰራዊት ማለት ነው። ያ የገብሬ ሰራዊት ደግሞ ትምህርት ያስፈልገው ስለነበረ አዲስ አበባ ላይ አወዳድሮ ወደ ትምህርት ሚኒስተር ገብተንኛ በመምህርነት እነሱን እናስተምር ነበር ማለት ነው። እንግዲህ ይሄ ስለዚህ ሰራዊት መግለጽ በጣም ከባድ ነገር ለኔ በጣም ከባድ ነገር ነው። እኔ በአጋጣሚ እኔ ሚሊተሪ ልጅ ነኝ እንግዲህ አንተ ይያልከኛለህ እነዚህ ሰዎች ምን ያህል እንትም ቢሆኑ ነው ይያልከ ነው እየጠየከኛለህውና እዚህ ላይ ለመግለጽ እኔ ሚሊተሪ ልጅ ነኝ። ነገሌ ቦረና ነኝ ተወለድኩት። ነገሌ ቦረና ካምፕ ነው የካምፕ ልጅ ነኝ። ነገሌ ቦረና ደግሞ በጣም የሚታወቅ ነው በኢትዮጵያዊነት በጣም የ66ቱን ሙቭመንት እንትን ያደረገ የተከፈከፈበት ቦታ ማለት ኢትዮጵያ ለውጥ የተከፈከፈበት የተጀመረበት ካምፕስ እዛ ካምፕስ ነው ያደረኩት። ለምሳሌ እንደነ ጀነራል አጥናፉ አባተ እንደነ ጀነራል መርዕድ ንጉሴ እንደነ ጀነራል ካሳይ ጸመዳ የመሰረቱት ካምፕስ የነሱን ነገር እየሰማው ትንሾኛም እነሱን ያያየው ነው ያደረኩት ማለት ነው። እንግዲህ 1983 ደረሰና እንደድል ሆኖ እኔ ስራ በመፈልግበት በ18 አመት ከባቢ ማለት ነው 18 19 አመት ያከባቢ የማስተዋቂያ ሲወጣ አንተ ማንኛውም ሰው ተቀጥሬ ገባው ደግሞ እጅግ የሚያስገርመው ነገር ከአዲስ አበባ በየአቅጣጫው ስንመደብ ቦረና አብዛኛው ጦር ያው የደቡብ ሴንተር ቦረና ስለነበረ ወደ ቦረና ተመደብኩኝ። አጋጣሚ እዛው ካምፕስ ነው ማለት እኔ ቶልጭ ያደኩበት ካምፕስ ተመልሽ ሄድኩኝ ማለት አስተማሪ ሆኜ እነሱ እንግዲህ የኢትዮጵያ ጀነራሎችን አራተኛና አምስተኛ ክፍል ላስተምር ማለት ነው። እኔ እንግዲህ አስበው እነማናቸው ያሳደጉኝ እነዛ ሰዎች የት ነው ተማሩት? ማንኛውም ሰው የሚያቀነው ቀድም የተቀጠቀስኳቸው ጀነራሎች በታዋቂዎቹ የአሜሪካን በታዋቂዎቹ የእንግሊዝ እንደውም ህንድ ሀገር እንደውም ደግሞ ሀገራችን ውስጥ በሁርሶ አካዳሚ በገነት ጦር ትምህርት ቤት ከፍተኛ የወታደር ሚሊተሪ አቅም ያላቸው ሰዎች ናቸው። አይደለም ለኢትዮጵያ ባለም አቀፍ ደረጃ የሚታወቁ ሰዎች ማለት ነው። ተሸላሚዎች ናቸው እነዛ ሰዎች እንግዲህ እዛው ስነ ያደኩት። እኔ ደግሞ አሁን ምን ልሆን ነው ማለት ነው የኢሃዲክ አሁን ለምሳሌ እንደነ ወዲ ነጭ አይነት እንደነ ፍሳ ማጅሻ አይነት እንደነ ወርቅ አይነው አይነት እነዚህ እንግዲህ ወያኔ ጀነራሎች የተባሉት ናቸው ማለት ነው። እነሱን እንግዲህ አራተኛና አምስተኛ ክፍል አስተማርኩ ማለት ነው። እንግዲህ ኮንፍሊክቱን አስበው ያደኩበትንና እነዚህ ይሄ ነው እኔ የገጠመኝ ነገር ማለት ነው። እንዴት አድርጌ ይሄንን ሰራዊትና ያኛውን ሰራዊት ላነጣጥር ይችላል? ለንጽጽርም እኮ የሆነ ማነጻጸር ያቀም ሲኖር ነው አንድ ነገር የምታነጻጽረው እንጂ ባይነጻጸር ነገር ማነጻጸር አትችልም። ገብቷል? እዛ ውስጥ ገባው እነሱ እንግዲህ አሁን ማስቆጠር ጀመርኩ ማለት ነው። አሁን ማለት ይቻላል አሁን ማስቆጠር ጀመርኩኝ። አብዛኞቹ እንግዲህ ያው ምን ይችላልው ነገር አደረገ እንደ ኢትዮጵያ ታሪክም ያው ታሪክም ተማሪ ስለሆንኩ በኮሌጅም ደረጃ አካባቢ ያንንም ለማስረዳት ያቅመን ያክል እንትን አደረኩ። ግን ምትለውጣቸው ሺፍት ልታደርጋቸው ኦሬዲ አይምሯቸው ኦኮፓይድ ይሆኑ ናቸው። ባይ ዘ ወይ ግን እዚህ ጋር መጠቅስልህ ነገር እኔ በንጽጽር እየገለጽኩ ስለሆነ ነው። እኔ ነገሌ ቦረና ሄጄ ነገሌ ቦረና ካምፕ በዛ በአጋጣሚ የነበረው ሰራዊት መጀመሪያ አሁን እየጠቀስኩልን ሰዎች ከማስተማሪ በፊት የነበረው ጦር የቢአድን ጦር ይባል ነበር። በጊዜው አጠራር የአማራ ጦር የሚባለው ማለት ነው። የአማራ ጦር የሚባለው ግን አማራ ብቻ አልነበረም እዛ ቢአድን ጦር ውስጥ የነበሩት ማለት ነው። የተለያዩ የብሔሮች ውህድ ነበር እዛ የነበረው የኢሂድን ጦር ውስጥ ማለት ነው። የኢሂድን አስተማሪ ሆኜ ነው የሄድኩት። በዛው ውስጥ ለምሳሌ አሁን ከነበሩት ሰዎች ውስጥ ብጠቅስልህ ያው አላስተማርኳቸውም። በዛው ውስጥ እነሱ የቀድሞ ወታደር ሰራዊት ሆነው ኢሂድን ውስጥም የገቡ ሰዎች ነበሩ። ለምሳሌ እንደ ኢታማጆር ሹሙ እንደነ ጀነራል ብርሃኑ አይነት እንደነ ምክትል ኢታማጆር ሹሙ አበባው አይነት ሰዎች ነበሩ የሚመሩ የነበሩት እነሱ ጋር ማለት ነው። እነሱ ጋር ሆኜ ከስር ያልተማሩትን ሰዎች ማስተማር ቀጠልኩኝ ማለት ነው። እና እዛ ፈራይት ውስጥም እንደነ አበባው አይነት ከኢሃፓ ውስጥ የገቡ ማለት ነው። አበባው ኢሃፓ ነበር። ኢሃፓ ከኢሃፓዎች ውስጥ ከነ ኃይሌ ጥላሁን ጋር ሆኖ ከ37ቱ ይሄድን ተመሰረቱ ሰዎች ውስጥ የመሰረተ ነው። ብርሃኑ ደግሞ ያየሩለት ነበር የቀድሞ ፈራይት ማለት ነው።
እንዶም በአጋጣሚ ሆኖ የኔ አባቴ የነበረበት ክፍል ውስጥ ጓደኛ የነበረ ሰው ማለት ነው። አጋጣሚ ቀደምም ነገር ያለው እኔ አባቴ በኮሪያ በኮንጎ የዘመተ ሰው ነው። ያን ሁሉ አገር እንትን ያለ ሰው ማለት ነው። አገር ያቀና ሰው የታወቀ አራተኛ ብርጌድ ይባላል ነገር ይወራል ታወቀ እዛን እንትን ውስጥ የነበረ ሰው ነው። እንግዲህ በዚህ ኮንፍሊክት ውስጥ ነው እኔ የገባሁት። ይሄንን ለማስረዳት ትግል ማለት ነው። በዛ ነገር ላይ ያደገ ሰው ከነሱ ጋር እንዴት ተስማምቶ ነው ማች የሚያደርገው ማለት ነው። ይሄ አንኳር ነገር እኔ ወደ ውጭ ሀገር ለመውጣት ሁሉ ተጽኖ ያደረገብኝ ነገር ማለት ነው። ወደ ውጭ ሀገር ሁሉ የነሱ ነገር ትቼ እነዚህ ሰዎች ብዬ ለመውጣት ሁሉ ያደረገብኝ ነገር ማለት ነው። በዚህ ይሄንን ስጠቅስልህ ግን እንደነ ጀነራል ብርሃኑ አይነት እንደነ አበባው አይነት የነቃ ወታደራዊ ብቃት ያላቸው ሰዎችም ነበሩ። ሌላ አመት ምገልጽልህ ነገር ካለ ልጠቅስ ልጠይቅህ ይችላል ላብራራ ይችላል
መጣይቅህ ቢኖር እንደገለጽከው በትምህርትም ሆነ በብቃት በጥራትም በምንም ያው እንደነገርከናቸው ነገር ግን ከኢትዮጵያ ሰራዊት የኢትዮጵያን ሰራዊት እንዲ ለመቋቋም እንዴት አስቻላቸው? በአሸባሪነት እንደዚህ ሲሚቀጥል ይመስላል እንደው በራስ በግል ወይስ ጦርነቱ በኢትዮጵያ ሰራዊት ባጭር ጊዜ አሸናፊነት ባጭር ጊዜ የሚጠናቀቅ ይመስላል እንደው በራስ እንደገለጸ
ፕሮክሲ ዋር እኮ ነው። 1983 ዓመተ ምህረት እኮ አሸንፈው አይደለም ለሚገባው ሰው ማየት ማንበብ ትችላላችሁ። 1983 ዓመተ ምህረት ዓለም ምን እንደሆነችና ዓለም እንዴት እንደተቀየረ 83 ዓመተ ምህረት ለምን ሩሲያ ራሷ እኮ በ1983 ዓመተ ምህረት 82 ዓመተ ምህረት ሩሲያ ራሱ 14 ፌዴሬሽን ላይ ነው የተከፋፈለችው። ታላቋ ዩናይትድ ሶቪየት ሶሻሊስት ሪፐብሊክ የምትባለው ሀገር 14 ሀገር ነው የሆነችው። እነዚህ ኡዝቤክስታን፣ ካዛክስታን፣ አዘርባጃን፣ ዩክሬን፣ ጆርጂያ ምናምን የሚባሉት ማለት ነው የሩሲያ ግዛቶች ሩሲያ ራሱ የፈረሰችበት ጊዜ ነው። ያ አጋጣሚ ኢትዮጵያ ደግሞ ፕሮ ሶቪየት ህብረት ነበረች በዛን ወቅት ማለት ነው። የዓለም ተጨባጭ ሁኔታ ኢትዮጵያን ሁኔታ ቀይሮት ነው እንጂ ያ የቀድሞውን ወታደር እንደዛ ያን ወታደር እነሱ አሸንፈውት አይደለም ማንበብና መመርመር ይቻላል። ይሄን እነሱ በዛን ወቅት አሻንጉሊት የሆነ መንግስትን መሀል ኢትዮጵያ ላይ ለማቋቋም ይፈልጉ ነበር። ያው አሜሪካ ዓለም ላይ ኦልሬዲ ዶሚኔት አድርጋ ነበር በዛን ወቅት። እነዚህ ደግሞ የጉዳይ አስፈጻሚዎች ናቸው ማለት ነው። የሌላ የምዕራባውያን ጉዳይ አስፈጻሚዎች ናቸው እነዚህ። አገራችንም በዛን ወቅት የገጠማትም ይሄ ነው። ኢቨን ሰራዊቱን እኮ የሚገርመው ነገር ሰራዊት ውስጥ እኮ የበቁ ሰዎችን እንደነ አበባው አይነት ሰው እኮ አባራውት እኮ ነበር። አበባውን ራሱ እኮ እንዲወጣ አድርገውት ነበር። አሁን አይደለ እንዴ ተመልሶ እንደገና የጦርነት ሲነሳ እንደገና ተጋብዞ የገባው? መጀመሪያ እኮ ኢታማጆርነቱን እሱ ነበር መያዝ የሚገባው በሲነሪቲም ከሆነ ማለት ነው። እሱን ግን አባራውት ነበር። አሁን ነው ተመልሶ እንደገና የገባው ማለት ነው። እና እንደዚህ የበቁ ሰዎች ለሀገራቸው የሚያስቡ ኢትዮጵያዊነት መንፈስ ያላቸውን ሰዎች እጅግ በጥበብ ማለት ነው ያስወጡ ነበር በሲስተም ማለት ነው። አብዛኞቹ ማጆሪቲው አሁን እዛ ሰራዊት ውስጥ የነበሩት ከተለያዩ ብሔሮችም ቢሆንም በአብዛኛው አማሮች አሉ እዛ ሰራዊት ውስጥ ማለት ነው። እና ብዙዎቹ የአባቶቻቸው መንፈስ ነበረባቸው እዛ ውስጥ የሚያሉት ኦነስ የሆኑ ታጋዮች ናቸው። ማጆሪቲዎቹ ደግሞ በያፓ ትግል ውስጥ ብዙ ያሳለፉ ማለት ነው። የአማጮ አካባቢ የነበረው የያፓ ትግል ውስጥ ያሳለፉና ብዙ ስለ ኢትዮጵያዊነት በጣም ግንዛቤ ሁሉ ያላቸው ማለት ነው ወደ ኢሂድን ሰራዊት ውስጥ የተቀላቀሉት ማለት ነው። በጊዜ የነበረውን ስርዓት ለመታገል ታግለው የመጡት እናበባው ማለት ነው። እናበባው እነ ጀነራል ኃይሌ ጥላሁን አይነቱ ማለት ነው። እነዚህ ማለት ነው እንደነ ጀነራል አስራትም ነበረ ቦርና ላይ እንደ ጀነራል አስራት ራሱ ማለት ነው። እነዚህ ከቀድሞው ጦር ኢትዮጵያዊነቱ መንፈሱም አለ ያሚታገላቸዋል ነገር ለማስታረቅ ይፈልጋሉ። ግን ተጽኖ ነበርባቸው ምን ማድረግ ይችላሉ? እንደውም ወደ መጨረሻ ላይ አንድ ማስታውሰው ነገር ግምገማ ተነሳ ማለት ነው። እንደው ጊዜ ካልፈጀውብን እንትን ምልክ ሆነ አንድ ነገር ጣል ባደርግ ጥሩ ይመስለኛል። ምንድነው ግምገማ የተነሳው? ምንድነው ግምገማ የተነሳው? የህዋት የበላይነት አለ የሚባል አነሱ። የህዋት የበላይነት አለ ዶሚኔት እየተደረግን ነው አሉ። እዛ ያሉት እነዚህ የገበሬ ወታደሮች አማራዎቹ በአብዛኛው አማራዊ ሆነው የህዋት የበላይነት አለ እኛ ስንመጣ እንደዚህ አይደለም ስኳር ለሰን እዚህ የመጣ ነው በእኩልነት ላይ ኢትዮጵያ ልንመሰርት እንጂ ህዋቶች የበላይ ሆነው እኛን ዶሚኔት ሊያደርጉን አይደል አይችሉም። ስብሰባ ተቀመጡ ማለት ነው ወደ 15 ቀን 20 ቀን የሚሆን ማለት ቁጭ ብለው በግምገማ ማለት ነውና አስተውሳለሁ እንደውም የዛን ጊዜ የቢያድን መሪ የነበረው ታምራት ላይ ነው የነበረ ታምራት ላይ ነው የነበረ የቢያድን ዋና እንት ነው የነበረው ታምራት ላይ ነው ይምጣልናል ይምጣልንና እሱ ማሳልፎ የሰጠን እሱ መገምገም መቻል አለብን በዛን ጊዜ ደግሞ ሀረር ላይ አንድ የሆነች ነገር ተናግሮ ነበረ ያንንም ሰምተዋል ስለሱ ማወቅ አለብን ብሎ ሰራይቷን እሳ ማለት እሱ ግን የዛን ጊዜ ሊመጣልቻል ቦረና ላይ ሊመጣልቻል እንደገና አበባው አባብለው አንዳንድ ነገሮችን መቻቻል እንዳለብን በጣም ይወዱታል ባይዘው አበባው በጣም ተወዳጅ ነው በሰራይቱ ውስጥ ማለት ነው አበባው ማለት ፍቅር ነው እነቴ ነው ብለኔ እንትን ስላልኩኝ አይደለም በጣም ፍቅር የሆነ ሰው ነው ሁለመናው ማለት ነው በቃ ፍልበለ ሰራይቱን የማስተባበር እንትኑ ከሰው ጋር የመኖር እንትኑ እንደገና ጀግንነቱ ሲነግሩ እዛ ስሰማ በጣም እንትን ትላለህ በዛን ሰዓት ደግሞ ብርሃኑ ደግሞ በጀነራል ብርሃኑ አሁን ያገሪቱ ኢታማጆር ሹም እሱ ደግሞ የሜካናይዝድ አዛዥ ነበር እዛ ዋሊን ክፍለ ጦር ላይ እሱም እንደዚሁ ማለት ነው እና በቅርብነሱ ያስተምሯቸዋል ያሰለጥኗቸዋል በቃ ወደ ቀይ ቀለም ትምርቱን እንዲከታተሉ ያንድናግዛቸው ወደ ቀለም ትምርቱ እንዲገቡ ለማድረግ ከፍተኛ ጥረት ይደረግ ነበር በርግጥ እንደነ ብርሃኑ አይነት ሰው ፊትም ተምሮ ነው እዛ ፍራይት ውስጥ የገባው አድቬንቲስት ነው የኩየራ አድቬንቲስት ታቆት እንደሆነ አዛሪ ትምርት ቤት እዛ ነው ጀነራል ብርሃኑ እንትን ያለው የተማረው ባይ ዘ ወይ አርሲ ነገሌ ካደከቡና ካደኩ በኋላ አርሲ ነገሌ መጥቼ ከቤተሰቦቼ ጋር መልሼ ኖር ያለው አድቬንቲስት ኮሌጅን አቋለው እዛ ነው የተማረው ነግሮኛል ለኔ እዛ ቦረና እንትነሱን ትንበምልበት ግዜ አክራል ግንዛቤውም አካዳሚክ ግንዛቤውም በጣም ከነሱ ጋር መታነጻጽሮ አይደለም የቀድሞ ታደር አየሩልድም የነበረ ነው ምንም በቃ በቀድሞ ታደር ውስጥም ከፍተኛ የሚሊተሪ ስልጣና የወሰደ ሰው ነው እንደዚህ ብለ እዛ እንት ልትለው ምትለ ይሄን ነው ብለ ልታወጣለት ምትችለው ብሶ አይደለም አንድ ያገር መሪ ግን እኔ እንደዚህ ያልኩ ስናገር ግን ትንሽ እንት ልያለ ነው ይቀጣ ያው መናገር ስላለብኝ ታሪክ ስለሆነ ስለጠየከኝ ደሞ እነስ ስለሆነ ምንም
እነስ ስለሆነ ታቃሚም ስለሆነ
አው እነስ ስለሆነ ማንነቱን ብናገር ከነሱ ጋር ስለሆነ ብቻ እንደዚህ ሳይሆን በቀድሞ ሰራይቱ ውስጥም ያየሩለት
ሰራቸውም በሌላ ኢንተርቪው ላይ እንደዚህ ተናግረውታል ከዚህ ከ
ኦኬ አው በትምህርትም በአካዳሚም ቢሆን አድቬንቲስ ኮሌጅ ውስጥ የተማረ ሰው በትምህርትም ማለት ነው በትምህርትም ቢሆን እንደዚህ የዋዛ ሰው አይደለም ማለት ነው እና እንደዚህ ነው ያ ሰራይት ይሄን ይመስል ነበር እና እዛ ሰራይት ውስጥ ግን በጣም በተለይ እነዚህ የሂድን በኋላ ባድመ ላይ አብዛኞቹ ባድመ ላይ ያለቁት ያማራ ሰራይት እንትኖች እስካሁን ድረስ እኔ እውነት ነው እንደ ወንድም ነው ከኛ ጋር ይኖሩት ከነሱ ጋር ይኖሩት ወደ 10 አመት ነው እንግዲህ በዛ 10 አመት ውስጥ ባስተማሪነት ያሳለፍኩት እዛ መከላከያ ውስጥ ማለት ከዛ በኋላ ነው ወደ ትምህርት ሚኒስተር ደግሞ ሌላ 8 አመት ደግሞ ትምህርት ሚኒስተር ውስጥ ያገለገልኩት ወደ የባድመ ጦርነት ሲጀመር ኦሬዲ ትምህርት እንትኑ እንትን አለ እና እንደ ጓደኛ በቃ ለሀገራቸው ራሳቸውን አሳልፎ የሰጡ ናቸው ምን ብዬ ገልጽልህ ምን ብዬ ገልጽልሃለሁ ስለነሱ ማለት ነው
ኦኬ እንደው ካነሳ ነው አይቀር ኢትዮጵያ ያደረከ ቱርክ ካደረገችው ስምምነትና የድሮውን ከታሪክ አንጻር እርሱም ሰፋ ያለ ታሪክም እውቀትም ስላለ እንዴት ነው እንዴት ያዩታል ቀድሞም ከዚህ በፊትም
ኢትዮጵያ ስለድሮን
ባለፈው እንደዚህ አይነት ታሪኮች እንዳሏት
አዎ ስለድሮ በጣም የሚገጥሩ ነገር አነሳሃል ስለዚህ ነገር እንደውም ማለት ተፈልጋለሁ ስለድሮን ማለት ድሮን ሁሉም ሰው እንደሚታወቀው ቱርክ ናት ለኢትዮጵያ ኦፊሻሊ እንደዚህ ባንናገረው እርዳታ ያደረገችው የጌም ቀያሪ ነው የሚባለው እንግዲህ ከሰው አልባ ነው አውሮፕላን ጥቃት የሚያደርሰው የተፈለገውን ነገር ታርጌቱን ብቻ የሚመታ ማለት እጅግ ደግሞ የሚገርመው ነገር በኢትዮጵያ ታሪክ ውስጥ ከ1508 እስከ 1540 ጦርነት ከበዛ ከ1508 እስከ 1540 በነበረው ጦርነት ውስጥ እንደዚሁ ጌም ቀያሪ የነበረችው ቱርክ ናት ያ እጅግ ያስገርመኛል መድፍ ለመጀመሪያ ጊዜ መድፍ ኢትዮጵያ ውስጥ ለአንደኛው ካታጎሪ የሰጠችው ቱርክ ነበረች ቱርክ በኢትዮጵያ ታሪክ ውስጥ ጌም ቀያሪ ናት ያ ነገር አስገርመኛል አሁንም እንደገና ደግሞ በርግጥ በ69 ላይ ክላሽንኮፕ ከሩሲያ መጥቷል ከሩሲያ መጥቶ ክላሽንኮፕ ከM14 ወደ ክላሽንኮፕ ገብታን በክላሽንኮፕ ነው የሶማሌ ጦር እንትን ያለውና የኢትዮጵያ አየር ኃይልም እንዲረሳ አይደለም እዛ ጋር ኢትዮጵያ አየር ኃይልም ያደረገው ነገር ያው እንደነገርኩ ነው የቦረና ልጅ ነው ብያለሁ የነ ለገሰ ጀነራል ለገሰ ተፈራን ባጋጣሚ ሆኖ ደግሞ እንዶ አጋጣሚ አጋጣሚ ይያልኩ ነው ተናገረው ነገሌ ቦረና ላይ ነው ሲዋጉም ኦጎባም ይባለው ብዙዎቻችን ምናቀው ካራማራን ጦርነት በመስራቅ ያለውን ነው ምናቀው በደቡብ ኢትዮጵያም ግን አባቶቻችን እኔም አባት ማለት በኦጎባም ይባል ቦታ ላይ እነ ጀነራል ለገሰ ፈራ ባየር የአራተኛ ብርጌድ ደሞ ቦረናን እየተከላከለ ከኩባዎች ጋር ሆኖ ሱማሌ ነገሌ ለቲስ ማለት ነው ነገሌ ቦረና ለቲስ የተወሰነ 30 ኪሎ ሜትር እንደዚህ ቀርቷት ነው ከፋልማ ያሰጡት ማለት ነው በዛን ጊዜ እንግዲህ አየር ኃይሉ የሚያደርገውን ነገር ታቃላችሁ ያየሩ ጋር በአፍሪካ ውስጥ በደንብ ፕራክቲስ የተደረገው ኢትዮጵያ ውስጥ ነው አሁን ደግሞ ተመልሶ ይሄን ድሮን ደግሞ ቱርክ ስትሰጣን አጋጣሚ በጣም ነው የገረመኝ ይሄ ማለት ነው ታሪክም ወደ ኋላ ብናይ ባለፈው እንደውም ሰዎች እየደጋገሙ ኢትዮጵያና የቱርክ ግንኙነት ለ100 ዓመት ነው ሲሉ ግርም ብሎኛል እኔ ደጋግመው እንደውም ኦፊሻሊ ነው በቴሌቪዥን ሁሉ ነው የሚናገሩት እንደዚህ አይደለም እስቲ ጎግል አድርጋችሁ ራስ ማምረት ትችላላችሁ ከ1508 እስከ 1540 በተደረገ ኢትዮጵያ ጦርነት ውስጥ ለአንደኛው ካታጎሪ ቱርክ መድፍ ሰጣን ያ የመድፍ እንትን ነው የጦርነቱን ሁኔታ የቀየረው ማለት ነው የቀየረው አሁንም ደግሞ እንደገና የጦርነቱን ሁኔታ የቀየረ ያለው ድሮን ነው ድሮኑ ደግሞ ከተፈጠረ ከቱርክ መጣው እንግዲህ በመስራቅ አፍሪካ አካባቢ ያለውን ፖለቲካ ከራሷም ጥቅም አኳያ የሚጠቅማትን ሳይድ ለማገዝ መታደርገው የቀይ ባህር ጥቅሟን ለማስከበር መታደርገው ነገር ነው ምክንያቱም ይሄ የቱርክ ሁኔታ ራሱ ከግብጽ ጋር ይገናኛል ምክንያቱም ቱርክና ግብጽ አንቲ ናቸው ሁላችንም እንደምናውቀው ማለት ነው አንቲ ናቸው ከፍተኛ ውጥረት አለ ቱርክና ግብጽ ጋር ራሱ ማለት ነው ዶም ባለፈው የዛሬ 4 ወር 5 ወር አካባቢ ጦርነት ሁሉ ሊማዘዙ ነበር ሁለቱ ማለት ነው ስለዚህ ግብጽ ናት ያነሳሳች በሱዳን በኩል ፕሮክሲ ዋር ወያኔን እንደፈለገች መታደርገው ማለት ነው መታንቀሳቀሰው ማለት ነው ስለዚህ ቱርኮች ደግሞ በተዘዋዋሪ የኢትዮጵያን ህልውና ከፍ ያደረጉት ነው ያለው ማለት ነው ይሄ ነው የድሮን ሁኔታም ይሄ ነው ከቱርክና ከግብጽ ጋር የሚተያያዘ ነገር ነው ያቱን ግብጽ ሀገራችን ካባይ ጥቅም አቋያ ሀገራችንን ልታፈርስ እየጣረችና እየሰራች ነው ያለች ስለዚህ አሁን ሁላችንም እንንቃና ግንዛቤ ኑረን ሀገራችንን አፍርሰው የራሳቸውን አድቫንቴጅ ለመገንባት ነው ግብጾች እየተሯሯጡ ያሉት ስለዚህ ደግሞ ተላላኪ ወያኔ በአንድ ትውልድ ሳይሆን ወደ ኋላ ሄደን 5-6 ትውልድ አሰልፈው ለልጆቻቸው እየነገሩ ኢትዮጵያን የማፍረስ እንትን ያዙ። እልክ ጥሩ ወዳጅ ደግሞ ኤርትራ መጣችልን አሁን ደስ የሚለው ነገር ደግሞ ማለት ነው። ደስ የሚለው ነገር ደግሞ ኢትዮጵያ ኤርትራስ ከኢትዮጵያ ጋር ሆኖ ነው አሁን ይሄንን ነገር ተጋፍቶ ችግሩን ለመፍታት ይያለ እንትን ያደረገ ያለው ማለት ነው።
ኦኬ በጣም እግዚአብሔር ይስጥልኝ በጣም በሰፊው ነው የተተነተነው በጣም እንደዚህ አይነት ብዙ ዕውቀት ያላችሁ ኢትዮጵያውያን በተለያየ አቅጣጫ እንዳሉ እናውቃለን አሁንም አሜሪካ መንግስት የፈለገውን ማዕቀብ ብትጥል ኢትዮጵያ ራሷን የቻለች ሉዓላዊትና ታላቅ አገር ነች በይበልጥ የአድዋን የጥቁሮችን የአፍሪኮች የአፍሪካን ነጻነት የጥቁር የበላይነትን የአፍሪካን ነጻነትን ሰላምን የምትሰብ ትልቅ አገር በመሆኗ ኢትዮጵያን ማፍረስ አፍሪካን እንደማፍረስ ስለሚፈልጉት ጁንታውም ከተላዩ ከጎረቤት ከሱዳን ከግብጽ ጋር ከአሜሪካ ጋር ከፍተኛ ትብብር የሚያደርጉት ለዚህም ነው እኛም ኢትዮጵያውያን ኢቭን የፈለገ ማዕቀብ ቢደረግም እና ባለፈውም የትነግ ኤምባሲዎችን አምባሳደሮችን ቆንስላቶችን አብዛኛዎቹን ለትነግ ይሰሩት የነበሩትን በማዘጋታችን ይህ መንግስትን እናመሰግናለን የትግላችን ውጤት ነው ጠንክረን በመስራት ኢቭን ከእንግዲህ ወዲያ የኢትዮጵያ መንግስት ዶላር የሚከፍልበት ባለ አምባሳደር ለቆንስላት ዶላር የሚከፍልበትና ወጪ የሚያወጣበት የለም እኛ ኢትዮጵያውያን ይህንን ቦታ ራሳችን ኢትዮጵያውያን አምባሳደር ለሀገራችን ይህንን በመስራት ከፍተኛ መስራት እንደምንችል አምና
ሄሎ
አዎ
እኔ እዚህ ጋር አሁን ስለ ኤምባሲዎች በተመለከተ አንዳንድ ነገሮች ልገልጽ የሚገርማችሁ ነገር እኔ እዚህ ሀገር ከመጣሁ በኋላ ያለሁበት ቦታ ላይ ሆኜ እኔ ዳንስ ኤሌመንተሪ እና ሃይ ስኩል ላይ ለተማርኩበት ትምህርት ቤት መጻፍ ይሆናሉ ብዬ የሆነ ፈረንጆች የሚያስቀምጡትን መጻፍ እየሰበሰብኩኝ እውነቴን ነው የምላችሁ እየሰበሰብኩ ለረጅም ጊዜ ማለት ነው ላለፉት 4 አመታት ወደ 6 ካርቶን የሚጠቅሙ ተቃሚ መምህርም እንደመሆነ ይመጣል ለልጆች የሚጠቅሙ መጻፍ ወደ 5 ካርቶን ተብስቤያለሁ ቤቴ ውስጥ ሼላሪ ውስጥ አድርጌያለሁ ለልጆች እንዲጠቅም ማለት ይሄን እዚህ አምባሳደር ኢትዮጵያ ስዊድን ኤምባሲ ውስጥ ለተቀመጠ የዲያስፖራ ተወካይ ለተብሎ ለተቀመጠ ሰው 30 ጊዜ እየደወልኩ እባክህ እርዳኝ በገንዘብም አነስተኛም ይሁን ኮን ኢትዮጵያ የራን መንገድ አይደለም የሚመላለሰው ሌሎችንም አስተባብረን መጻፎችን እንላክ ለህፃናት እና ይሆነ ሪሞት ኤሪያ ለሆነ አካባቢ ኢንተርኔትም ለማይገኝበት አካባቢ እነዚህ መጻፎችን ከይጣጥማሉ። እዚህ ሲዲን አገርገን መጻፎችን ሜዳ ላይ ነው ሰዎች የሚለዋወጡ። ያንን የሚለዋወጡትን ሰብስቤ ነው እኔ በእንግሊዘኛ ሆኖ ሲዲንኛውን ሳይሆን ጥሩ ጥሩ መጻፎችን እንግሊዘኛ መጻፎችን ሰብስቤ ወደ 6 ካርቶን አለኛው 6 ካርቶን ሙሉ ማለት ነው። ያን እንግዲህ ለአንድ ትምህርት ቤት በኢትዮጵያ ደረጃ ካያችሁ ደግሞ መጻፎቹ ፍጹም የማይገኙ ማለት ነው። ይሄን እርዱኝና አንድ የሆነ ሪሞት ኤሪያ ላይ እናስገባ ብዬ ብደውል ይሄ ነው እንግዲህ አንዱ ስራቸው ኤምባሲ ውስጥ ያሉት እንትኖች ማለት ነው ይሰሙኝ አልቻሉ።
ለማንኛውም
ማንኛውም ኤምባሲ ጋር ይወከል ደግሞ በሜሪት መሆን አለበት። አዎ እኔ መግለጽም የምፈልገው አቶ እስክንድር እኔ መግለጽም የምፈልገው ኤምባሲ ውስጥ ያሉ ሰዎች ኢትዮጵያ ውቀት ያላቸው ሰዎች ደሃ አይደለችም። ስንት ምሁር አለ ስንት ምሁር በየቤቱ እነቴን ነው ማለት እኛን ራሱ ቁጭ አድርገው እንደ ተረት የሚያስተምሩ ልጆች አሏት ኢትዮጵያ የውቀት ድሃ አይደለችም ኢትዮጵያ። እነሱ መጥተው እዚህ ኤምባሲ ውስጥ ኢትዮጵያ ይያሉ ኢትዮጵያን ሊያንቀሳቅሱ ይገባል። እዚህ ከተማ ውስጥ አሁን እኔ የገምታለሁ ከ20 ሺህ ማሲ ኢትዮጵያውያን አሉ። እነሱን ራሱ ወያኔ ትብትም ዋቀር ስለተያዘ ሁሉም በየጎራው ይሄ የወያኔ ዘመን የ27 አመት ትርት ስለተያዘ ሰዎች እኔ እንደታዘብኩት ነው እነት ነው የምናገረው እኔ ምክንያቱም ይሄንን ትብትብ ራሱ ስለተጋፍጨው ስለነበረ ተጎድቼበትም ስለነበረ ማለት ነው። ያን ራሱ መስበርና ሁሉም ስለ ኢትዮጵያዊነት ለማንም ለመንግስት ብሎ አይደል ኢትዮጵያዊነትን ማቆምና ኢትዮጵያዊነትን እንደገና ለልጆቻችን ማውረስ። እኛ እኮ ምናልባት እዚህ ሀገር ዜግነት አለን እዚህ ነው የምንኖረው ግን ለልጆቻችን ማስተማር አለብን። ቀጥሎ የሚመጣው ጀነሬሽን እኛ ካላሰብንለትና የሆነች ነገር መሰረት ካልጣንለት እንዴት ነው ማንንም ተከትሎ ነው ኢትዮጵያዊነትን ሊያንጸባርቅና አገር አለኝ ብሎ ልጆቻችን አገራቸውን እንዲኖራቸው ልናደርጋቸው ምንችለውና ሁሉ ያንድ ሰው ጉዳይ አይደለም መንግስትን የመደገፍ ጉዳይ አይደለም። አብይ ምናልባት 2-3 አንድ ተርምት ተመርጦ ሊሄድ ይችላል ከዛ ወዲህ ኢትዮጵያ አለች ስለዚህ ኃላፊነት አለብን።
አሁንም ወደ ቢሮክራሲው ትኖራለች
ሁሌም ትኖራለች። ሁላችንም ደግሞ ኃላፊነት አለብን ለዚህ ለኢትዮጵያዊነት መስራት አለብን። እዚህ ሀገር ዜጋ ስለሆነን አይደለም እዚህ ሀገር ስለመደረው ሲስተም ውስጥ ስለገባን ስላልገባን እንደዚህ ሳይሆን በቃ ኃላፊነት አለብን። ሁላችንም ለኢትዮጵያ የሆነ ነገር ኮንትሪቢዩት ማድረግ አለብን። ኤምባሲውንም ቢሆን መጠየቅ በሚችለው አቅም ማለት አሁን እንግዲህ አዲስ ወደፊት አዲስ ኤምባሲ ቋቋማል ብለዋል የሚመጡት ሰዎች በሜሪት ነው ሆን ያለበት አቅም ያላቸው ሰዎች አሏት ኢትዮጵያ እንደዚህ ከብሔረሰብ እየጎተቱ ከሌ ከዚህ ብሔር ይያሉ የብሔር ነጋዴዎችን አንጥተው እንትን እንደማይሉብን እርግጠኛ ነኝ። አሁን የብሔር ያሰማሩ የራሳቸውን ቺል ለመዘርጋት የብሔር ዱላ ስለተከታው ነው በብሔር ዱላ ሾጥ ስለተደረኩ ነው።
እዚህ ላይ እኔ አንድ ነገር
በብሔር ዱላ የሚመዙ ሰዎች አያስፈልጉንም ኢትዮጵያ የሚሉት ሰዎች አንጥተው ሁላችንንም አንድ ላይ ያቀራረሙን የሚችሉ ሰዎችን ያመጡ ጥሩ ይመስለኛል። ፕሮግራማችሁ ላይ ወጣታ ነው ጉዙ ያስኩኝ
ምንም በጣም ጠቃሚና ልንወያይባቸው የሚያስፈልጉ ነገሮች ናቸው። በዚህ ላይ እኔ ማለት መፈልገው በቀጣይም ቢሆን አሜሪካ የፈለገ ማዕቀብ ጥተም ሌሎች ነገሮች ይገጥሙ
አሁንም የመጣሁት ከመጣር እቺና ኢትዮጵያነትን ማንጸባረቅባት እዚህ ከተማ ያለችው ድግ ጠብቄ ነው። ቢያንስ የሆነ ነገር ላለው ሁሌ ነው ይሄን ሬዲዮ ማዳመጠው ምክንያቱም ኢትዮጵያ ነው የሚሸጠው ሬዲዮ ስለዚህ ሁሌ ነው መከታተል ይሄ ሬዲዮ ያመልጠኝ።
እግዚአብሔር ይስጥልን
ተማላው እንደዚህ አክሰስ ሳገኝ ደግሞ የምችለውን ነገር ኃላፊነት አለብኝ እኔ ለማንም ብዬ አይደለም
ሚዲያው የኢትዮጵያውያን ነው የህዝብ ነው።
አሁን ብዬ እኮ አልገባሁም ራሱን የቻለ ደግሞ ሌላ ደግሞ ብትጠይቀኝ የኢትዮጵያ መምህራንን በተመለከተ ደግሞ የሰራውትን ታሪካለ
እሱን በሌላ ጊዜ በሰፊው ፕሮግራም እንይዛለን
ለዛ ራሱ ልገልጽ እችላለሁ እሱን አብራራ እችላለሁ የሆነውን ነገር ሲዲኖችን በዛ ያደረጉትን ኮንትሪቢዩሽን ምን ያክል እንደረዱ ምን ያክል የኢትዮጵያ ተማሪዎችን እንደረዱ መግለጽ መፈልገው ነገር አለ እኔ ከተናገርኩኝ በኋላ ማለት
ለሱ እንደገና በሚቀጥለው ፕሮግራም እንይዛለን። በጣም ደስ ብሎናል ጠቃሚ መልእክት ነው ለኢትዮጵያውያን ለሁላችንም። በኤምኤስኤም እንደዚህ አሜሪካ በጣለችው ማዕቀብ ላይ በተመለከተ መላ ኢትዮጵያውያን በአንድነት ይህን ወያኔ ጁንታ በምንም አይነት የኢትዮጵያ ህዝብ ሞቶ ካላለቀ በስተቀር ቤተ መንግስት መለሳለሁ ብሎ የሚያስብ ከሆነ የህልም እንጀራ ነው እንደማይቻል
ኢትዮጵያ ነቅቷል አሁን
ኢትዮጵያ ነቅቷል
ያኔ እንደሆነ ታውቋል። አሁን ትኩረት ለወሎ
መልሶ ማቋቋም ላይ ነው ትኩረታችን
አለብን። በ69 ባለፈውም ተናግሬያለሁ በ69 የወሎ ገበሬ ነው ቦረና መጥቶ አልቆ ቦረናን የኢትዮጵያ ያደረግናት ቦረናን ሁሉ ይዞ ማለት ነው ገብቷል። አሁንም የወሎ ህዝብ ውለታ አለበት በምንችለው በኢኮኖሚ በምንም
ከተማውን ዶሚኔት የሚያደርጉን ሁለት ወይም ሶስት ሰው ይዙና ሎቢ ያደርጉትና ያባብሉትና ያ ሰው ፖለቲካውን እንዲሰራላቸው ያደርጉታል ለሌላ ሰው ጋር ለኢኮኖሚውንም ምኑንም ኢንቨስት የሚያደርጉት ማለት ከዛ ያ ሰው እዛ አካባቢ ያለውን ነገር ከነሱ ጋር ሲሄን ሆኖ ክፍለ ህዝብ ይባላል በኋላ ከተማው ውስጥ ገብቶ አስተዳደር ምናምን ምናምን የሆኑ ሰዎች ማለት እና አሁንም የኢትዮጵያ መንግስት እነዚህ ክፍለ ህዝብ አሁንም መልሳ ጌታቸው ትናንትና በግብጽ ሬዲዮ ሲናገር ሰምቻለሁ እየሰራን
ነበር
ከተማው የሚባሉ ሰዎች ላይ አሁንም የብሬን ወሽ ያስፈልጋል መንግስት መልሶ ከተሞችን ሲቆጣጠር ክፍለ ህዝብ ሆኖ ሲያገለግሉ የነበሩ ሰዎች እንደማናቸው ብሎ የፖለቲካ ትምርትና አይምሯቸውን የማጥዳት ትምርት ራሱ ያስፈልጋል ለነዛ ሰዎች ማለት ነው ስለአነስተው ሆኖ ገለጽ አድርጌ ያልጠፍኩት እሺ
በጣም እግዚአብሔር ይስጥልን በጣም ጥሩ ገለጻ ነው ያደረጉልን
ያው አመሰግናለሁ አመሰግናለሁ እናንተንም ሁሉ ያደርጋችኋለሁ ጥሩ ነው ያደረጋችኋላችሁ ራብችለው ሁሉ ከእናንተ ጎን ነኝ
አዎ በጣም የህዝብ ሚዲያ ነው የአድማጮች በግልጽ ማናሳባቸውን ማሳተፍ ይቻላል ልጅቱ መልአክ እንትን ይቻላል በጣም ለሰጡን ማብራሪያና እንደዚህ ለሆነ ለኢትዮጵያዊነት እንትን በጣም እናመሰግናለን እግዚአብሔር ይስጥልን
አሜን
በሌላው ፕሮግራም በሚቀጥለው እንገናኛለን ባሉት እንወያያለን ወደፊትም
አሜን አመሰግናለሁ ኢትዮጵያ
ልጅ በጣም እናመሰግናለን
እሺ
እንደምናረፈዳችሁ አድማጮች ከረፋዱ 11 ሰዓት ሆኗል ከኢትዮጵያ ድምጽ ሬዲዮ ሳምንቷ በዜናሽ ከተላይ ይሰማሉ አሸባሪው ተነ ከባድ መሳሪያ በመጠቀም በአንድ ቀን ከ600 በላይ ንጹሃን እንደጨፈጨፈ ከቆቦ ከተማና ዙሪያዋ ተፈናቅለው በዞብል የተጠለሉ ያይን ማኞች መግለጻቸው ተዘግቧል አሸባሪውና ወራሪው የተነግ ቡድን በሰሜን ወሎ ዞን ቆቦ ከተማና ዙሪያ በሚኖሩ ወገኖች ላይ የከፋ ግፍ መፈጸሙ ሲናገሩ ከተማዋን ከወረረበት ጊዜ ጀምሮ የመንግስትና የግል ንብረት ዘርፏል ከተማዋን ማውደሟል ብለዋል የሽብር ቡድኑ አባላት ሴትና ጻናትን ጨምሮ አስገድደው ለ6 ደፍራዋል ከሴቶች ጆሮ ላይ የጆሮ ጌጥ ዘርፈዋል ቀለበት ወስደዋል ያንገት ሀብል ቀምተዋል የሚፈልጉትን ልብስ አሶልቀው ለብሰዋል ሰዓትና ሽርጥ ሰርቀዋል ያርሶ አደሮችን ቤት ነዳጅ ተጠቅመው አቃጥለዋል ብለዋል ያንማኞቹ የትህነግ የሽብር ቡድን በቆቦ ከተማና ዙሪያ አካባቢ ነዋሪዎች ላይ ፈጸመው ግፍ ሰላም የነሳቸው ከተማና ዙሪያ ወጣቶች ተደራጅተው በግንባር ተፋልመዋቸዋል። ሽብር መፍጠር እንጂ ፍለፊት መፋለም የማያውቁት የትህነግ አሸባሪ ቡድን አባላት የወጣቶቹን ጠንካራ ምት መቋቋም ሲሳናቸው ጳጉሜ 4 2013 ዓ.ም ተመረተ የቆቦ ከተማ ለቀው መውጣታቸው ተነግሮ ነበር። ይሁን እንጂ ከጎብየና ሮቢት አካባቢዎች የነበረውን ወራሪ ኃይላቸውን በማቀናጀት በዲሽቃ ብሬና ዙ 23 የተሰኙ ከባድ መሳሪያዎችን በመጠቀም የሚፋለሟቸውን ወጣቶች በመበተን የቆቦ ከተማን በድጋሚ ከያዙ በኋላ ከ600 በላይ ንጹሃንን በግፍ ጨፍጭፈዋል ነው ያሉት የአይን እማኞች። በተለይ ወንዶችን 11 ዓመት ህጻን ሳይቀር ከየቤቱ ያደኑ ገርለዋል። የተገደሉ ወገኖች እንዳይቀበሩ በመከልከል በጅብ እንዲበሉ ማድረጋቸው ተገልጿል። በባለሀብቱ አቶ ወርቁ አይተነው በወሎ ግንባር ለተፈናቀሉ ዜጎች 100 ሚሊዮን ብር መበደባቸውን አስታውቀዋል። ባለሀብቱ አቶ ወርቁ አይተነው በአሸባሪው ተነግ ወረራ ሳቢያ በወሎ ግንባር ከቤታቸው ለተፈናቀሉ ዜጎች ለድጋፍ የሚሆን 100 ሚሊዮን ብር መበደባቸውን አስታውቀዋል። ባለሀብቱ ሰሞኑን ለተፈናቃዮች አልባሳትና ምግብ ነክ ግዢ 25 ሚሊዮን ብርም ወጪ ማድረጋቸው ተዘግቧል። አቶ ወርቁ ለኢትዮጵያ ፕሬስ ድርጅት እንደገለጹት WA በተሰኘው ድርጅታቸው 100 ሚሊዮን ብር መበደባቸውን ጠቁመው በንግዱ ማህበረሰብ በተደረገ መዋጮ ደግሞ 40 ሚሊዮን ብር ወጪ አድርገዋል። በተመሳሳይም አሸባሪው ተነግ በአፋር ግንባር ባደረሰው ጉዳት ለተፈናቀሉ ዜጎች 50 ሚሊዮን ብር በግላቸው መለገሳቸው ይታወሳል። አሸባሪው የተነግ ቡድን በወራራ በያዛቸው አካባቢዎች ከ4 ሚሊዮን በላይ ዜጎች ለከፋ አደጋ መጋለጣቸውን የአማራ ክልል መንግስት አስታውቋል። በወራራው ጉዳት ለደረሰባቸው ወገኖች አፋጣኝ የሰብአዊ ድጋፍ ለማድረስ ያለመ ውይይት በባህር ዳር ከተማ ተካሂዷል። ውይይቱ ዓለም አቀፍ ማህበረሰብ የችግሩን መጠንና ስፋት ተገንዝቦ የተቀናጀ ሰብአዊ ድጋፍ እንዲያደርስ ያለመ ነው ተብሏል። በውይይቱ የሰላም ሚኒስትሯ ሙፈሪያት ካሚል፣ የውሃ መስኖ ኢነርጂ ሚኒስትሩ ኢንጂነር ስለሺ በቀለ፣ ብሔራዊ አደጋ ስጋትና ስራ አመራር ኮሚሽን ኮሚሽነር ምትኩ ካሳ፣ በተባበሩት መንግስታት ድርጅት ሰብአዊ ድጋፍ አቅርቦት አስተባባሪ ካትሪን ሱዚን ጨምሮ የክልልና የፌዴራል ከፍተኛ የመንግስት የስራ ኃላፊዎችና ዓለም አቀፍ የሰብአዊ ድርጅቶች ተወካዮች ተገኝተዋል። በአማራ ክልል ብቻ 750 ኪሎ ሜትር በሚያካልል አካባቢ 5 ዞኖች በሽብርተኛው ተነግ ወረራ ተፈጽሞብናል ያሉት የአማራ ክልል ምክትል ርዕሰ መስተዳድር ፋንታማን ደፍሮ፣ ይህም በጦርነት ምን ማለት እንደሆነ ለእናንተ ማስረዳት አይገባም ነው ያሉት። ዶክተር ፋንታ እንዳሉት በሽብርተኛው ተነግ ወረራ 4 ሚሊዮን ህዝብ እጅግ ለከፋ ሰብአዊ ቀውስ ተዳርጓል፣ 1.6 ሚሊዮን ህዝብም ከመኖሪያው ተፈናቅሏል ብለዋል። የአሜሪካ ፕሬዝዳንት ከትግራይ ክልል ቀውስ ጋር በተገናኘ ተጨማሪ ማዕቀብ እንዲጣል ማዘዛቸው ተሰምቷል። የአሜሪካ ፕሬዝዳንት ከትግራይ ክልል ቀውስ ጋር በተገናኘ ተጠያቂ ባደረጓቸው የኢትዮጵያ ፌዴራል መንግስትና የአማራ ክልል ባለስልጣናት እንዲሁም በህወሓትና የኤርትራ መንግስት አመራሮች ላይ ተጨማሪ ማዕቀብ እንዲጣል አዘዋል። ፕሬዝዳንት ጆ ባይደን ሰሞኑን በፈረሙት የስራ አስፈጻሚ አካል ትእዛዝ ኤክስኪዩቲቭ ኦርደር የትግራይ ክልል ግጭት እንዲራዘም፣ ለትግራይ ክልል ለሰብአዊ እርዳታ እንዳይቀርብ ያስተጓጎሉና የተኩስ አቁም ስምምነት እንዳይደረስ እንቅፋት ሆነዋል ባሏቸው ላይ ተጨማሪ ማዕቀብ እንዲጣል ወስነዋል። ማዕቀቡ እንዲጣል ያዘዙትም ከላይ ለተጠቀሱት ጉዳዮች ተጠያቂ ናቸው በተባሉ የኢትዮጵያ ፌዴራል መንግስትና የአማራ ክልል መስተዳደር ባለስልጣናት ላይ እንዲሁም በህወሓትና በኤርትራ መንግስቱ አመራሮች ላይ እንደሆነ የአሜሪካ መንግስት ያወጣው መግለጫ አስታውቋል። በትግራይ ጦርነት ከ97 ሚሊዮን ብር በላይ የሚገመት የመሰረተ ልማት ውድመት እንዳጋጠመው የኢትዮጵያ ኤሌክትሪክ ኃይል አገልግሎት ለሸገር ተናግሯል። ኪሳራው የደረሰው ጦርነቱ ትግራይ ክልል ውስጥ በነበረበት ወቅት ብቻ ሲሆን ህወሓት በአማራና አፋር ክልሎች ላይ ጦርነት ከከፈተ በኋላ የደረሰውን የኤሌክትሪክ መሰረተ ልማት ውድመት ግን ገና እንዳላጣራ ኩባንያው ገልጧል። ከትግራይ ጦርነት ባሻገር በሌሎች የሀገሪቱ አካባቢዎች የተከሰቱ ግጭቶችም ከፍተኛ ውድመት እንዳስከተሉ የገለጸው ኩባንያው በኦሮሚያ፣ ደቡብና አማራ ክልሎች በውጭ ምንዛሬ በመገዛቸው የኃይል መሰረተ ልማቶች ላይ ከፍተኛ ዘርፊያ እየተፈጸመብኝ ነው ሲል አማሯል። የዓለም የጤና ድርጅት ዋና ዳይሬክተር ዶክተር ቴድሮስ አድሃኖም በዚህ ዓመት ድርጅቱን ለመምራት ለሚደረገው ውድድር ያለ ተቀናቃኝ ሊወዳደሩ እንደሚችሉ ሮይተርስ ዘግቧል። እስካሁን አባል ሀገራት ድርጅቱን ለመምራት ያቀረቡት ሌላ እጩ ተወዳዳሪ የለም። ሆኖም ሀገራቸው ኢትዮጵያ ለዶክተር ቴድሮስ ድጋፍ ትሰጣለች ተብሎ እንደማይጠበቅ የገለጸው ዘገባው በምን አግባብ ድጋሚ እጩ እንደሚሆኑ ግልጽ እንዳልሆነ ተጠቁሟል። ዶክተር ቴድሮስ ድርጅቱን ለሁለተኛ ዙር ለመምላት ይፈልጉ እንደሆነ እስካሁን ግልጽ ባያደርጉም ብቸኛ እጩ መሆናቸው እንደማይቀር ግን የድርጅቱ ምንጮች ተናግረዋል። ዶክተር ቴድሮስ ህወሓት የጦር መሳሪያና ዲፕሎማሲያዊ ድጋፍ እንዲያገኝ ከፍተኛ ጥረት እንዳደረጉ መገለጹ አይዘነጋም። አሜሪካ ኢትዮጵያ ላይ የያዘችው ፖሊሲ አስደንጋጭና ከሰባዊ እርዳታ ያለፈ እንደሆነ ጠቅላይ ሚኒስትር አብይ ለአሜሪካ ፕሬዝዳንት ጆ ባይደን በጻፉት ግልጽ ደብዳቤ አስታውቀዋል። የፕሬዝዳንቱ አስተዳደር በህወሓት ላይ ለምን ጠንካራ አቋም እንዳልያዘ ግልጽ እንዳልሆነ የጠቀሱት አብይ ኢትዮጵያ ግን ከህወሓት የተደቀነባትን አደጋ በአሸናፊነት ተወጣለች ብለዋል። አልሸባብን በመዋጋት የአሜሪካ አጋር የሆነችው ሀገሬ ሌላ አሸባሪ በቀጠናው ላይ ስጋት ሲደቀን አጋርነቷን ታሳያለች ብለው ይጠብቁ እንደነበር አብይ የገለጹ ሲሆን የአሜሪካ የውጭ ፖሊሲ በዓለም አቀፍ ፖሊሲ ወጥዋቾች ተጽዕኖ ስር መውደቁንም ያሳያል ብለዋል። ባለፈው ሳምንት መቀሌ የደረሱ 149 የእርዳታን የጫኑ ካሚዮኖች እንዳልተመለሱ የተባበሩት መንግስታት ድርጅት የኢትዮጵያ ቢሮ በትዊተር ገጹ አስታውቋል። ከሐምሌ 5 ጀምሮ እርዳታ ጫነው ትግራይ ክልል ከገቡት 466 ከባድ ካሚዮኖች መካከልም ወደ ተነሱበት የተመለሱት 38ቱ ብቻ ናቸው ተብሏል። ካሚዮኖቹ አለመመለሳቸው አሳሳቢ ነው ያለው ቢሮው የእርዳታ ቁሳቁሶችን ለማጓጓዝ ካሚዮኖቹ ያስፈልጉናል ብሏል። የህወሓት ቃል አቀባይ ጌታቸው ረዳ ግን የነዳጅ እጥረት፣ የጸጥታ ስጋትና በመንግስት ፍተሻ ጣቢያ ያለው እንግልት የእርዳታ ሹፌሮችን እያማረራቸው መሆኑን በትዊተር ገጻቸው አስታውቀዋል። አማጺው ህወሓትና የኤርትራ ወታደሮች በትግራይ ክልል በኤርትራውያን ስደተኞች ላይ የጦር ወንጀሎችን ፈጽመዋል ሲል ሂውማን ራይትስ ዎች ባወጣው ሪፖርት ከሷል። ሁለቱ ወገኖች በሽመልባና ሂጻጽ መጠለያዎች በስደተኞች ላይ የእስራት አስገድዶ መድፈርና ግድያ ወንጀሎችን እንደፈጸሙ ሪፖርቱ ጠቅሷል። የህወሓት ታጣቂዎች በሂጻጽ አቅራቢያ 9 ስደተኞችን ገለው 17ቱን እንዳቆሰሉ የጠቀሰው ድርጅቱ ከቀናት በኋላ የኤርትራ ወታደሮች 17 የቆሰሉና ሌሎች በ20 የሚቆጠሩ ስደተኞችን አስረው ወስደዋል ብሏል። ህወሓት በአማራ ክልል በከፈተው ጦርነት ሳቢያ በቀጣዩ አመት ከአንድ ሚሊዮን በላይ የክልሉ ተማሪዎች ከትምህርት ገበታ ውጪ እንደሚሆኑ የክልሉ ትምህርት ቢሮ ኃላፊ ይልቃል ከፋለ ለኢትዮጵያ ኢንሳይደር ተናግረዋል። ተማሪዎቹ ትምህርታቸውን መቀጠል የማይችሉት የአማጺ ህወሓት ታጣቂዎች በርካታ ትምህርት ቤቶችን በማውደማቸው እንደሆነ ኃላፊው ተናግረዋል። በአማጺያኑ በተቆጣጠራቸው አካባቢዎች 268 ትምህርት ቤቶች ላይ ከባድ ጉዳት የደረሰ ሲሆን ከአንድ ሺህ በላይ የሚሆኑ ትምህርት ቤቶች በከፊል ጉዳት ደርሶባቸዋል ብለዋል። ዴልታ የተባለው አደገኛ ልውጥ የኮሮና ቫይረስ ዝርያ በኢትዮጵያ በረካቶችን በአስደንጋጭ ፍጥነት ለጽኑ ህመምና ሞት እየዳረገ መሆኑን የጤና ጥበቃ ሚኒስቴር አስታውቋል። ህብረተሰቡ የመከላከያና የመቆጣጠሪያ መንገዶችን በአግባቡ አለመተግበሩ ለወረርሽኙ ፈጣን ስርጭት ከፍተኛው አስተዋጽኦ እንዳደረገ ባለስልጣኑ ጠቁመዋል። ባሳለፍነው ሰኞ ዕለት ብቻ 38 ታማሚዎች በበሽታው ህይወታቸው ያለፈ ሲሆን ወረርሽኙ ወደ ሀገር መግባቱ ከታወቀ ወዲህ የሟቾች ብዛት ከ5000 እንዳለፈ ተገልጿል። ልዩ ኃይሉን ወደ ቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ የላከው የአማራ ክልል ብቻ እንዳልሆነ የክልሉ ጸጥታ ቢሮ ተናገረ። ከአማራ ክልል በተጨማሪ ደቡብ፣ ሲዳማና ጋምቤላ ክልሎች ልዩ ኃይሎቻቸውን የጸጥታ መታወቅ ወዳለበት ቡለን ወረዳ እንደላኩ ቢሮ አረጋግጧል። ልዩ ኃይሎቹ ጸጥታ የሚያስከብሩት በዞኑ በተቋቋመው የፌዴራሉ ወታደራዊ ማዕከላዊ እዝ ስር ሆነው ነው ብሏል። ክልሎች ልዩ ኃይሎቻቸውን ያሰማሩት የህወሓት ታጣቂዎች ከሱዳን ወደ ዞኑ ሰርገው ስለሚገቡና የህዳሴውን ግድብ ኢላማ ስለሚያደርጉ እንደሆነ ቢሮው አክሎ ገልጿል። የባህር ዳር ዩኒቨርሲቲ ለውቁ የሰብአዊ መብት ተሟጋች ኦባንግ ሜቶ የክብር ዶክትሬት ሰጥቷል። ኦባንግ በተለይ የብሔር ፖለቲካ እንዲቀርብ ኢትዮጵያዊነት ከፍ እንዲል ላለፉት በርካታ ዓመታት ያላሳለሰ ጥረት ማድረጋቸው ተዘግቧል። ከዚህም ባለፈ በጋምቤላ የኝዋክ ተወላጆችና በአማራ ተወላጆች ላይ የደረሰውን የዘር ጭፍጨፋ በዓለም አቀፍ ደረጃ ትኩረት እንዲያገኝ እንደሰሩም ተዘግቧል። በመጨረሻም በኦሮሚያ ክልል ምስራቅ ወለጋ ኪረሙ ወረዳ 16 የአማራ ተወላጆች በኦነግ ሸኔ ታጣቂዎች ታግተው ከተወሰዱ በኋላ ባሳለፍነው ሳምንት መስከረም 7 2014 ዓ.ም በስለት ተቆራርጠው ተገለው መገኘታቸውን የሟች ቤተሰቦች ተናግረዋል። ታጣቂዎቹ በወረዳው ቦቃ በተባለች ቀበሌ ውስጥ ድንገት በመግባት 16 ሰዎችን አፍነው ውልማይ ወደሚባል አካባቢ ይዘዋቸው እንደሄዱና ሁሉንም በስለት ቆራርጠው እንደገደሏቸው ቤተሰቦቻቸው ተናግረዋል። የቦቃ ቀበሌ አርሶ አደሮች ሸሽተው የወረዳው መቀመጫ ወደ ሆነችው ኪረሙ ከተማ መሸሻቸውን ተፈናቃዮቹ ተናግረዋል። የሳምንቱ አበይ ዜናዎች እነዚህ ነበሩ። ከቀሪ ፕሮግራሞች ጋር መልካም ቆይታ።
ማስታወቂያ። በቮርበሪ ሴንትሩም የሚገኘው ሎአም አፍሮ ኮስሜቲክ ሁለት የሴት ጸጉር መስራት የሚችሉ መቅጠር ስለሚፈልግ በቮርበሪ ሴንትሩም በሚገኘው ሱቅ በመገኘት ወይንም በስልክ ቁጥር 073-929-9850 በመደወል ማመልከት ይችላሉ። ሉዋም አፍሮ ኮስሜቲክ። አድማጮቻችን እስካሁን የምትከታተሉት በስቶክሆልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ከዚህ በመቀጠል አንድ አድማጭ የላከልንን ጽሑፍ እናሰማለን።
መጀመሪያ ይሄድል ስለተሰጠኛ መሰግናለሁ። በመቀጠል እንግዲህ አሁን ሀገራችን ያለችበትን ወቅታዊ ሁኔታ ከግምት ውስጥ በማስገባት እና ወቅታዊ አጀንዳዎች በጣም ብዙ ናቸው። ፖለቲካው ዳይናሚክ ሆኗል። እንግዲህ በመጀመሪያ ማነሳው ሐሳብ ምን ይሆናል? የሞተው ህዋት የሞተው ስል በሰላማዊ ትግል ለረጅም ጊዜ ከሚያደርሰው ግፍ በሰላማዊ ትግል ተገፍቶ የነበረው ህዋት ጀግና ያደረገው እንዲሁም ኦነግን አስጣጥቆ ያጠናከረው የመንግስትን ድክመት ሳንናገር ማለፍ አይኖርብንም ባይ ነኝ። በህዋት ሸኔና አሜሪካ እንዲሁም በኢምፔሪያሊዝም በማላከክ ብቻ ችግሩን አንፈታው። ምን ማለት ነው? ህዋት ሰተት ብሎ አንድም ጥይት ሳይተኩስ ወልዲያ ከገባ የፌደራል መንግስት ምን ያደርግልኛል ብሎ የሚጠይቅ ህዝብ እንዳለ ማሰብ ያስፈልጋል። እዚህ ጋር ሌላው ምንድነው? አሁንስ ህዝቡ ያለውን አቅም ሁሉ ተጠቅሞ ንብረቱን ህይወቱን ሰውቶ ወያኔን ካባረረ ወይም ካሸነፈ በኋላ መልሶ ላለመጎተቱ ምን ማስረጃ ይገኛል? ይህ ትልቅ ጥያቄ ነው። መተከል አጣዬ ላይ የተሰራው ስራ የሚነግረን ነገር ወያኔ ትምክተኛና ጠባብ እያለች ብዙ አመት እንደመራችው ኦህዴድም የብሔረሰብ ጠላቶች መጡብ እያለ በወያኔና ሸኔ እያሳበበ ጨፍልቆ የመምራት ፍላጎት ብቻ ሳይሆን በተግባርም እያሳየን ነው። ነገር ግን አሁን በየቀበሌው እንደሚታየው አይነት መተካካት አስቀጥዬ ወይንም ይዤ እቀጥላለሁ የሚል ከሆነ መንገዱን ያው እኛም ይኸው የሚለው ህዝብ እንዳለ ስልጣኑን ካደላደለ በኋላ የረሳ ይመስላል። ወደ ጦርነቱ ስንመጣ ምንም እንኳን የመንግስት ፍላጎቱ ባይገባኝም ሁለተኛው ዙር ጦርነት ልለው ግን እገደዳለሁ። የመንግስት ፍላጎት ወይም አውድ አልገባኝም ስል በዋነኛነት መንግስት በግልጽ የተናገረው ነገር ስለሌለ መሆኑ እዚህ ጋር ላሰምርበት እፈልጋለሁ። እንዴም እንደማንኛውም ሀገር ወዳድ ኢትዮጵያዊ መተንበይ ግን አቅቶኝ አይደለም። ነገር ግን ኢታማዦር ሹምና ሹሞቻቸው እንደሚያወሩት ዱቄት ያደረጓትን ህዋት መሳሪያ ስታጥቀው መምጣታቸው ሰሞኑን ማረክን ከሚሉት መሳሪያ ተነስቼም የምለው ሊኖረኝም ይሆናል። አሁን ጊዜ ነው ወይ ካልከኝ ግን አይደለም ሊሆን ይችላል መልሴ። ህዋትን አጥፍቶ መምጣት ከዛስ? ትልቁን ነገር የተሳሳተው እዚህ ጋር ነው። ተመርጫለው ጫና አለብኝ እዛው ትግራይ ላይ ይፈንጩበት ብሎ የህዝብ ንብረትና በጣም ብዙ መሳሪያ አስረክቦ አሸባሪ ያለውን አጠፋዋለሁ ያለውንና በፓርላማ የፈረጀውን ህዋትን አጠናክሮ ትቶ መጥቷል። ይሄ አደባባይ ሚስጥር ነው። ምንም የላቀ ወቀትም የሚጠይቅ ያለ መሆኑን ከሰሞኑ የህዝብ አስተያየቶች በተለያየ ሚዲያና በማህበራዊ ሚዲያ ስናደመጥ ቆይተናል። አሁን ደግሞ ከአፋርና ከአማራ ክልል ለማስወጣት ይሉናል፣ ለፍርድ ለማቅረብ ይሉናል። እስካሁን ግን ማጥቃት የተጀመረ አይመስልም። ለዚህም በየዕለቱ ያሉትን ዜናዎች የሚያወሱት ህዋት አውድሞ ስለሄዳቸው ንብረቶች ነው። እውነት ግን የመንግስት ፍላጎት ምንድን ነው? ግልጽ አይደለም ለኔ። በዚህ ማለት የመጣው ራብና ችግር ግን ከጦርነቱ በላይ በህዝቡ ላይ ትልቅ ችግር እያስከተለ መሆኑን እያየን ነው። በትግራይ በወሎ በአፋር ብዙ የማይሻር ጠባሳ ጥሎ እንዳያልፍ እየተሰራ ያለው ስራ ደግሞ አሳፋሪ ነው። በፌስቡክ እና በቀበሌ በሚደረግ ርዳታ ብቻ የሚንወጣው ችግር ላይ እንዳይደለም ግን ሁላችንም ልንገነዘብ ይገባል። መንግስት በዋነኛነት ሊመራው ይገባል። መልሶ ማቋቋም ዝግጅት አሁን መጀመር ሲገባው በጊዜ እርዳታ ስራ ላይ እየተጣደፈ ያለው ህዝብ በመንግስት ባለስልጣኖች በመተው በምግብ ጥረት የተከሰተ ረሃብ እንደሌለ በመናገር ጭምር ይሳለቁበታል። በርግጥ ለዚህ መንግስት አስተባባይ መስጠቱን ትላንትና ሰምተናል። ቢሆንም ይህ ማለት ምንም ሁለቱንም ነገር የተናገረው መንግስት መሆኑን እዚህ ጋር ልብ እንድንል ይገባል። እውነቱ እውነት ግን ማንኛውም ዜጋ በአሁኑ ሰዓት መንግስት ፍላጎቱ ምንድን ነው ብለን ስንጠይቀው የሚሰጠን ምላሽ መላመት መሆኑን ለመናገር ወዳለሁ። ምክንያቱም መንግስት ይሄ ነው ፍላጎቴ ብሎ ወይ በተግባር ወይ ለህዝብ የማስረዳት ግዴታውንም ሲወጣ ስላላየን ነው። ከዋት አልፎ ዓለም እኛ ላይ ፊቱን እንዲያዞር ማድረጋቸው ጦርነቱን በጊዜ በሚችሉት መንገድ መጨረስ ባለመቻላቸው መሆኑ ይህም ስህተት መሆኑን አያምኑም። ጦርነቱ ተጀመረ፣ ጨረስኩ አለ፣ ተወረርኩ አለ። እንደገና ራሱ መጀመር ሲገባው ጦርነቱ የአማራና የአፋር ህዝብ ምንም ሳያውቅ ሳይዘጋጅ ትቶ መጥቷል። ፋኖ ሚሊሻው ገበሬና ልዩ ኃይሉ የህንድና ትግል ውስጥ ሲገቡና ድል ማምጣት ሲጀምሩ መጎተት በሚመስል መልኩ ተጎትቶ ተመልሶ ወደ ጦርነቱ ገብቷል። ያ ትግራይ ገበሬ ይረስ መባሉ ትክክል ሆኖ ሳለ የአማራው ገበሬ አያርስም ማለት ግን ምን ማለት እንደሆነ በጣም ከባድ ነው። በመጨረሻም የመንግስት ፍላጎትና ቁርጠኝነት በዋነኛነት ምክንያት ላይ ትልቅ ጥያቄ ልናነሳ ይገባል። እርግጥ ህዝቡ የብዙ አመቱ መከራና የጭካኔ ግፍ የተነሳ በቂ ምክንያት ስላለው ወያኔ ሊዋጋ እርሻውን ቤተሰቡን በትኖ ወጥቷል። መንግስት ፍላጎቱ የለውም ወይም ምክንያት ያንሰዋል የምንለው በዛ መከራና ግፍ አባል የሆኑ አብዛኞቹ የኢህአዴግ አባላት አሁንም በስራ ልጣል ላይ ስላሉ መሆኑን እዚህ ጋር መናገር እፈልጋለሁ። ስለዚህ ህዝብ ለህዝብ ሲል መነሳት ይገባዋል። ህዝብ ለሀገር ሲል መነሳት ይገባዋል። ህዝብ ልብ ህሊና ሲል መነሳት ይገባዋል። ምክንያቱም ሀገር ማለት ሰው ነው። ለህዝብ ሲባል ያለን ሁሉ አቅም ተጠቅመን እርዳታ ማድረግ መሰብሰብ ያስፈልጋል። ወያኔ ትልቅ ነቀርሳ ነው። አዎ ወዴድን ባዴንም ተራ ሲል ሊጠብቁ እንጂ ሊተው አይገባም ግን እላለሁ በዚህ ሰዓት የጆ ባይደንን ኤክስኪዩቲቭ ኦርደር እና የአቶ አብይን ኦፕን ሌተር ለጊዜው ብዙ አይደንቀንም፣ የሚጠበቅ ነው። የጠቅላይ ሚኒስትሩ ምላሽም ፍጥነት አስገርሞኛል። ለምን እንዴት ሳይሉ ሚኒስትሮቻቸውን ወዳጅ ሀገሮችን ሳይመክሩ በፍጥነት አድርገውት ይሆን የሚል ጥያቄም አለኝ። በእርግጥ ያነሱት ሀሳብ ምኑን ካየነው እንደ ኢትዮጵያዊ እንደ አፍሪካዊ ደስ የሚያሰኝ ነገር አለው። እዚህ ጋር በእርግጥ የኢትዮ ኤርትራ ጦርነት ምክንያት ወያኔ ናት ብለው መደምደማቸውን ብዙም አልወደድኩትም። በአጠቃላይ ግን ደብዳቤው ከኢትዮጵያ ይልቅ አፍሪካ ይዘት ስላለው ብዙዎቻችን ልንወደው ይገባል። እንግዲህ በቀጣይ ምን ይመጣብናል ብሎ መተንበይ በጣም ቀላል ስለሆነ መንግስትም ሆነ ህዝብ ጎተራችንን በአቅማችን እየሞላ እየተንከባከብን ወዳጅ ሀገሮችን እያበዛን ባሩዷንም እያከማቸን በተጠንቀቅ መጠበቅ ይኖርብናል እላለሁ። በዋነኛነት ትልቁ ችግራችን በአሁኑ ወቅት የህዝብ ለህልውና ችግር መጋለጥ ሆኖ እያለ በዚህ ወቅት የመጣብንን ረሃብ ግን እያንዳንዱ ኢትዮጵያዊ ከላይ እስከ ታች ለእነኚህ ለተራቡ ወገኖቻችን የሚችለውን ሁሉ ማድረግ እንዳለበት ግን በድጋሚ ማስገንዘብ እፈልጋለሁ። መንግስትንና ሀገርን ለይተን ልናቅ ልንረዳ ይገባናል። መንግስትንና አሁን ያለውን ፓርቲ ለይተን ልናውቅ ይገባል። እርግጥ ነው ያለፉት አመታት የነበረው ኢህአዴግም ሆነ አሁን ያለው ኢህአዴግ የስም ለውጥ እንጂ የምግባር ለውጥ ብዙ አላየንባቸውም። ሁለቱም የራሳቸውን ስልጣን እንዴት እንደሚያስቀጥሉ በተለያየ ጊዜ ሲደክሙ እናያለን። የህዝብ ፍላጎት ምንድን ነው? መንግስት የሚሰጠው ምላሽ ምንድን ነው? የምናየው ይሆናል። አመሰግናለሁ።
ሰጡን ለላኩልን ጽሁፍ እናመሰግናለን። ተሳትፎ ሁሌም ይቀጥል። እግዚአብሔር ይስጥልን።
Thank you.
አድማጮቻችን ያው ከቅድም መጀመሪያ ከዜና በፊት በፊት ጀምረን የነበርነው አሜሪካ በኢትዮጵያ ላይ የጣለችውን ማዕቀብን አስመልክተን ተወያይተናል። በዛ ላይ በስለተቋረጠ የተለያየ ሐሳብ ያላችሁ አድማጮች ካላችሁ መደወል ትችላላችሁ። ስልክ ቁጥሩን መስፈት ነግረን ትችላላችሁ።
08 19 10 00
በዚህ ስልክ ቁጥር እየደወላችሁ መወያየት እንችላለን። ናምስ
እንግዲህ አድማጮች እስኪደውሉ ድረስ ቴድሮስ ተሾመ ሰሞኑን ከአሜሪካ ኮንግረስ እንትኖስ ጋር የተነጋገረውን እንትን እናሰማለን። በመሃል እንግዲህ አስተያየት መስጠት ይችላልላችሁ።
We would be leaving DC on September 16th, but that might have to change. It might be a little later, but hopefully in the month of September.
Wow, we will be glad to have you.
Thank you. And we're in touch with the Prime Minister's office, and he's agreed to a meeting. So hopefully, well, I mean, I won't come, you know, if he's there. Then
words with you.
Okay. All right. That's good.
Okay. Have you ever been?
What would you like to do? Would you like to start?
I'm here.
For Babu, or what would you like to
do? Oh, okay.
Oh, yeah. That's better.
Okay.
Yeah.
That looks good. Yeah, that looks good now. Madam Kuberi, for Africa to start using its own resources towards its growth, what we need the most is visionary, knowledgeable, uncorrupt leaders who love their country more than themselves in each African state. When an African country finds that visionary and uncorrupt leader, we'll stop being called shitholes. When Africans start being led by knowledgeable, confident leaders, Westerners will stop discussing how to blow up our dams and start discussing about issues that matter the most. When the day comes for Africa to find the visionary, loving, and again, uncorrupt leader that prioritizes African unity instead of ethnic division, that day, Africa will begin shining with its own diamonds. That very day, Africa will wake up to use its own energy resources. That day, Africa will stop taking aid and start working with its unified citizens that can create miracles with more than a billion souls and minds combined towards unstoppable prosperity. Madam Congresswoman, that being said, I'd now go to the very reason for us to have this conversation today. Motherland Ethiopia. I'm sure you know that Ethiopia is a country of the oldest civilization in Africa and one of the few in the world with more than 3,000 years of history. Almost all those 3,000 years, Ethiopia was led by a government of its own with a trade route to Far East, India, the Middle East, Europe, and the other African neighbors, and the citizens of Ethiopia never had serious issues regarding tribalism. All the tribes in Ethiopia are known to have been married to each other and raised mixed tribe children. I myself am a product of the intertribal marriage with nowhere to go if Ethiopia is divided into ethnic federations. The first Ethiopian problem that presented the dangers of separatism began in the 18th century with the leadership of Ras Hulmikael, who came from the very Tigray region and reigned in Gondar in the mid-18th century. Mikhail Suhul put a hold to the Solomonic dynasty, which has been governing the country for over 2 millennia, and Ethiopia was divided into a lot of different regions, and the era called Zemene Mesafin continued for almost a century. During this period, Ethiopia lost its prominence in the global map and was too weak to matter to the rest of the world. War broke between regions to control highlands and fertile lands. A lot of Ethiopians died because of this. This era is the time when Ethiopia's hope to become one of the world's biggest economies was tarnished. Madam Congresswoman, who is responsible for Ethiopia to be that weak? Ras Suhul Mikhail, who intentionally or unknowingly divided the country into pieces. And where did this Ras come from? Tigray. After almost 90 years of darkness in Ethiopia, King Theodros II, a self-proclaimed king with no royalty background, fought with almost all the regional leaders and brought the country back together in the mid-19th century. Since 1855, Ethiopia as we know it on the world map was created and has become the only African country never to have been colonized by the Westerners and thus become the source of pride for all the black community around the world. And again, who helped and led the British army to kill King Theodros? Some traitors from this same Tigray region. Then came King Menelik II, who introduced the modern government system in Ethiopia, who is known to have kept Ethiopia's unity intact, and most of all, who led the war against Italy's colonial aggression at the Battle of Adwa, and became the first black leader to show the world that black is power as well when united. The only justifiable answer to the question, I quote, "What's so special about Ethiopians other than the rest of Africa to defend themselves against European colonial aggression was our unity and perseverance." Then King Haile Selassie in 1930, who is considered the father of the African Union when it was established in Addis Ababa, who was also a founding member of the United Nations, and an African king who sent troops to Korea to help win their war. The Italians tried to conquer Ethiopia and stayed for 5 years fighting with the Ethiopian heroes. And guess who helped the Italians during the war? Again, some traitors from the Tigray region. But the Ethiopians won the war and the Italians were defeated for the second time. And again, Ethiopia's unity, regardless of their differences in tribe and religion, was our main source of strength to defeat the Italian aggression out of Ethiopia. During all this time, the whole wide world knows what the map looks like. This map, Madam Congresswoman, the map is the Tigrayan region, the old map of Ethiopia. Before the Tigrayans came to power in Ethiopia, the map was bordered between the Amhara and the Afar region. Tigray had no access to the Sudanese border. It was bordered in between the two Ethiopian regions, Afar in the east and Amhara region in the west. There was no such thing as Western Tigray. This is the old map that the whole wide world knows before the Tigrayans came to power in 1991.
እንግዲህ እስክንድር ይሄን እንትን ሰምተዋል ነው?
አው አክቹአሊ የደህንን በደንብ ሰምቻለሁ ሌሎችም እንትናሉ ግን አክቹአሊ ያው ኢህአደግ ትህነግ ወያኔ ሲመጣ ከመጀመሪያው ፌዝ ይዞ ነው የመጣ ማለት ያንዳንዱ የመጀመሪያ 25 አመት ያው ተላቋን ትግራይ ሪፐብሊክን የመመስረት ነው
ከተንሰሰው
ያም ቢሆን እንደ ሀገር ኢትዮጵያን እንደ ሀገር እንደ ኢትዮጵያ መምራት የሚፈልግ ቢሆን ከመላ ኢትዮጵያ ከአዲስ አበባ even Addis Ababa University of the Tarik Department African Tnat Institute of Ethiopia Tnat la kwankwa tnat allu nza bemulu indizegu sile Ethiopia Tarik yallacho negru inditafa
Ethiopian Tarik lamatfat ne metut no mtlo na lebuzu gize ndom ndom ahon ko be Ethiopia be oyane gize betelke qirb gize የሂስትሪ ፋኩልቲው
ፈላሁን ተከፍቷል በቀር
አሁን ማለት ተዘጋ እንደ ተወሰነ አመት ፊት ተዘግቶ ነበር
መዘጋቱ ብቻ አይደለም ትልልቅ ኢትዮጵያ ቅርሶችንም ሆነ የኢትዮጵያ የምትታወቅበት ያው የኢትዮጵያ ዋና ከተማ አዲስ አበባ ነው ከአዲስ አበባ ብዙ ንብረቶች ተግዘው ተወስደዋል። ፌዝ 1 ኢትዮጵያን የማጥፋት ያለ ኢትዮጵያን ሊያስጠሯት የሚችል እንደ ኢትዮጵያነት ሊያሳውቁ ቅርሶች ሆኑ ትልልቅ ግንባታዎችን ትልልቅ ነገሮችን ከአዲስ አበባ ከደቡብም ከአማራም ከሁሉም ክልል ዋና ዋና ነገሮች ወደ መቀሌ ትግራይ ማጋስ ነበር የመጀመሪያው ፌዝ ማለት። ሁለተኛው ፌዝ በ5 ዓመት ነው የተከፈለ። በ5 ጠቅላላ ማጠናከር ራስን ሉዓላዊነቱን መገንባት የመገንጠል ኢቭን ማን ነው የጻፉት ጽሑፍ ነበር ታላቋታ ትግራይ ሪፐብሊክ ያንን የመገንባት ቦርደር ስላልነበረ ለማገር ከወሎም ከጎንደርም ሰሜን ፓርቶስቶ ከሱዳን ጋር ቦርደር ካገኘ ያ ነው የመጀመረው። ግን በመሐል ላይ እግዚአብሔር አምላክ የኢትዮጵያ አምላክ ይሄን ነገር በመፈጸሙ በ5ኛው ፌዝ ላይ ያሁን ላይ ተሸሸ ነበር። ኢቭን ፕሮጀክት ይዘብት መጣ ሆስፒታል ለመስራት ወይ የጤና ኬላ ለመስራት ወይ ትምህርት ቤት ለመገንባት የመጀመሪያ መቀልስ መገንባት አለ።
አዎ
ይሁን ሊደረግ ነበር እና ይሄን ሴራ ነው እየገለጸ ያለው። ካርታውንም በግልጽ ያሳየ ነው የቀድሞ ኢትዮጵያ ማፕ ምን ይመስል እንደነበር።
አዎ
ሎክ ድ ላንድ ነው መቀሌ ራሱ ትግራይ
ያኔ ከነበሩት 14 ክፍለ ሀገሮች
ሶስት
ባር እንግዲህ በደርግ ጊዜ 14 ክፍለ ሀገር ነበሩ። ከዛ ውስጥ ሶስት ክፍለ ሀገሮች ነበሩ በ ቦርደር እንትኔ ላይ ክፍለ ሀገር ጋር እናትም አንዷ ራሷ ትግራይ ናት። ሌላው ሸዋ ክፍለ ሀገር ነበር። ሶስተኛ ደግሞ አሩሲ
ሀገር ነበር። ምንም ላንድ የላቸውም ከጎረቤት ሀገር ጋር የሚያገናኝ
እንትን የላቸው። ስለዚህ የትግራይም ያን እንትን በሚሉበት ጊዜ ቦርደር ለማግኘት የግድ ግዴታው ከአማራው
ከቤንሻንጉል መወሰድ ከአማራው አዎ ከጎንደር እንደገና ደግሞ ለመሬቶችንም መውሰድ ለሀገር ለመሆን እንደዚህ ኦሬዲ እኮ የተጀመረ ነበር። ነገር ግን ያው አንደኛ አመራር ሁለተኛ ሴራም ስለነበር የህዝብም ደግሞ የነቃ መጣ አገዛዙም እየከፋ ሲሄድ ይሄ ለደረጃ ተደረሰ ማለት ነው። እና የኢትዮጵያ እነሱ ይሄ ቀድሞውኑ የተዘጋጁበት ነው። አሁንም ይሁን ለህዝብ ማለቅ የለበትም። ብዙ ንጹሃን ዜጎች ትግራይ ላይ ያለቁ ነው። ጎንደር አፋር ላይ ሁሉ ላይም ያለቁ ነው። ግን የፖለቲካው አሻጥር ነው እዚህ ሁላት እና በጣም አስቸጋሪ ሁኔታ ነው ሀገራችን ሁኔታ የፖለቲካ ሁኔታዎችና ከዚህ አዙሪት የምንወጣበት ነው። ለዚህ ነው አዲስ የፖለቲካ አስተሳሰብ ሳቤ መምጣት አለበት ምንል ስለ ሀገር የሚያስብ ኢትዮጵያ ሉዓላዊነቷና የቀድሞ አንድነቷ ተጠብቆ ህዝቦች በሰላም የሚኖሩበት መቼ ነው ብለን ምንለው። ለዚህ ነው ላለፉት 50 አመታት በእንደዚህ በፖለቲካ ሴራ እንደገና ለ27 አመታት በብሔር በቋንቋ ይሁን አሁንም ድረስ መንግስትም ራሱ እንግዲህ ከምርጫ በኋላ እንግዲህ መስከረም 24 በኋላ ምን ያይሆናል ይሄ የብሔር የቋንቋ ፌዴራሊዝም ማብቂያው መቼ ነው? ምክንያቱም ብዙ ኢትዮጵያውያን ንጹሃኖችን ለጥቂት ግለሰቦች ስልጣን ሲባል ብዙ ንጹሃን ዜጎች እስካሁን መስዋዕት እየከፈሉ ይገኛሉ። ስለዚህ የብሔር የቋንቋ ፌዴራሊዝም በዚህ አመት ውስጥ ያበቃል የሚል ተስፋ አለኝ እንደ ግለሰብ።
እንግዲህ ጥሩ ነው ያቀረብክልን እስክንድር። እንግዲህ ያው አሁን ይሄ ደግሞ ጦርነት በአሁን ሰዓት ኢትዮጵያኖችን ደግሞ በብዙ ነገር ተከፋፍለን የነበር ነው
አንድ
ይያርጉናል። በተለይ እነኚህ እና አሜሪካ የምናውን የውስጥ ጣልቃ ገብ ጣልቃ በገቡ ምንግን ምን ያህል የፈለገ በመሃል ልዩነት ቢኖርንም ኢትዮጵያኖች አንድ እንደሆነ እንትን
እንድና ባንድ ወደ አንድነት
እንደ መሆናችንን ያሳየንበት ወቅት ነው።
አንድ ትሬት ሲመጣ ኦፖርቹኒቲ አለ የሚባል ነገር አለ። አሁን ይህ በእርግጥ የህዝብ አንድነትን ማየት እንችላለን። ግን መንግስት ምን ያህል እየሄደ ነው? ምን ህዝብ አንድ ሆኗል? ለምሳሌ ፕሮፌሽናል እንትን ሙዚቀኞችን ተመልከት፣ ሚሊሻውን፣ ፋኑን፣ ደቡቡን፣ ኦሮሞ ኦሮሚያን፣ ህዝቡን በሙሉ ተመልከት፣ አፋሩ፣ ሱማሌው፣ ቤንሻው፣ ህዝቡ መነሳሳትን ያህል የመንግስት ምላሽ አልተሰጠ ማለት ይችላል። ምክንያቱም ይህ ጥቂት ወንበዴ ነው ይህን ያህል ችግር ሀገርን በሙሉ ከዛም አልፎ አማራ ክልል ላይ አማራ ክልል ላይ
ለምትነቀው አይደለም ምክንያቱም 28 30 አመት እነሱ የተዘጋጁበት እንት ነው ስለዚህ ብዙ አንድ ግዴታ ከዛ ብቻ አይደለም ከሀገር ውስጥ ተሰገሰጋለ በመሃልም ባንደው አለ ከተላየ በገንዘብ የተገዛውን አንአለ ስለዚህ ያ ያ ነው ግዜውነት እንት የሚለው እንጂ አንድ ወጥ የሆነ የውጭ ጣላት ቢሆን አንድ እንትልት ነው ትችላለህ
አብ ያ ብቻ ሳይሆን ያው ብቻ ሳይሆን ያሁኑን እንደ ፖለቲካን ተስተው ያሁኑን ለምሳሌ የኢትዮጵያ መከላከያ ሰራዊት በደፈረ ጊዜ የተደረገው 10 ቀን ኦፕሬሽን አለ በድሮን ይሁን በምን የተደረጋል ያ እንዳለ በመላ የትም ዓለም ላይ የተኩስ አቁም ስምምነት ይደረጋል ያንድ በኩል ወይም በሁለቱም በኩል የተኩስ አቁም ስምምነት ይደረጋል ይህ ሲደረግ ሰራዊቱ ዙሪያውን ጠብቆ ነው የተመረ ፍልስጤምን ጦርነት የሌሎችና ዓለም የአፍሪካ የተለያዩ ሀገሮች ልምድ መውሰድ ይችላል ይሄ እንደዛ አይነት ነገር ተደርጎ ነው የተኩስ አቁም የሚደረገው ነገር ግን ይሄኛው ግን አንደኛ ህገ መንግስቱ ራሱ አማራን ጠል ህገ መንግስት ነው አልተቀየረ ሁለተኛ ሪፎርም በሚል በስልጣን ላይ ያሉ ሰዎች ልክ ለምሳሌ የ23 አመት ልጅ ብትጠይቀው ዋይላ ያቤክስ ወይ ሰሜን ተራራ የትገኛል ብለህ አንድ ተማሪ ብትጠይቀው የድሮን ታሪክ አቆ ትግራይ ብሎ ነው የሚነግር ልክ እንደዛው አሁንም በከፍተኛ ስልጣን ላይ ከኢህአዴግ ቁጥር 2 ብልጽግና ቁጥር 2 ኢህአዴግ ነው እንደው መመለው ምክንያቱም አብዛኞቹ እንዳሉ ነው በሪፎርም የመጡት እነዛ ሰዎች አንደኛ ስለ ሀገር ፍቅር ስለ ሰላም በእንደዚህ እየተሰበኩ ይኖሩ ምክር ቤቱ እኮ ሲያጨበጭብ ለአቶ መለስ ሲያደንቀ ይኖረ ምክር ቤት ነው ስለዚህ በፈጠራ ሀገርን የማሻሻል ለሀገር የሚቆረቆር ቢሆኑ ያ ጦርነት ተስቦ ህዝብ ለምሳሌ ትግራይ ውስጥ 6 ሚሊዮን ገበሬ አለ ልንል እንችላለን ወይ በግምት 6 ሚሊዮን ህዝብ አለው 2 ሚሊዮን ወይ 3 ሚሊዮን ገበሬ ቢሆን አማራ ውስጥ 40 50 ሚሊዮን ህዝብ ካለ ምን ያህል ገበሬ አለ ይሄኛው ገበሬ 40 50 ሚሊዮን ገበሬ 2 3 ሚሊዮኑን ሊያበላው ይችላል ገባ ጦርነቱን እንዳይሰፋ ያፋር አርብቶ አደር እንዳልክ አሁን አማራን ክልል እኮ ያቹ የነበረችው ጎጆ ቤት ትምርት ቤትና ጎጆ ቤት ክሊኒክም እየፈረሰበት ነው መልሶ ማቋቋሙ ከባድ ነው አሁን ራሱ ኃይለ ገብረስላሴን ተመልከት የኃይለ ገብረስላሴ አንድ ቆርቆሮ ትምርት ቤት ጎጆ ትምርት ቤት ተፈርሶ ያ ይፈርሷል ይሄን ስታይ መንግስትስ ተቋማትም እኮ እየጠፋ ይሄኛ አጥፊ ነው ይሄን ቡድን ነው ስቦ ወደ አማራና አፋር ክልል እንዲገባ ይተደረገው ይድግ ደሞ ጨካኝ ቡድን ነው ይሄ ቡድን የመንግስት ተቋማትን አልማረ ህፃናትን አልማረ ሴቶችን አልማረ ትምርት ቤትን አልተወ ባንኮችን አልተወ ስለዚህ ይሄንን ቢያንስ ተኩስ አቁምም ሲደረግ መቀሌን የኢትዮጵያ መከላከያ ስፋት አለው ኃይል አለው በአሁን ሲማረኩ ምናያቸው ታንኮች ከየት የመጡ ናቸው አሁን ሲማረኩ ምናያቸው ሚሳሉ ይሁላ ከየት የመጡ ናቸው ስለዚህ እነዚህ ሁሉ የፖለቲካ ሻጥሩን ነው የሚያሳየው የኢትዮጵያን የፖለቲካ ሻጥር ነው ለዚህም ነው እኔ የአምሮ በአምሮም ድህነት ያልሆኑ በኢኮኖሚ አስተሳሰብም ከፍተኛ ሐሳብ ያላቸው በዚህ በችግር ጊዜ ኢትዮጵያን እየታደጉ ያሉ ባለ ሀብቶች አሉ ታዋቂ ግለሰቦች አሉ አንደኛ ከሀገር መዘረፍ ያድኗታል ለምሳሌ ሻለቃ አትሌት ኃይለ ገብረስላሴ አይነት በአመራር ውስጥ ወሬ ቢኖር የህዝብ ንብረት ከመዘረፍ ይድናል የራሱንም ንብረት በመላ ኢትዮጵያ ውስጥ ያፈሰሰ ያለ ግለሰብ ነው ወደ ፖለቲካው ቢመጡ እድገት ግን ብልጽግና ሆነ ያዛቸው ለምሳሌ አዲስ አበባ ከንቲባ ጋሻ ወራ ሞላ ስለሺ ደምሴ ራሱ አዲስ አበባን የማልማት ፓርኮችን እየሰራ ነበር በራሱ በማስተባበር እንደይን ይወፈት ይሄን ሰው ከንቲባ ብታረጋው ከሚዘርፈው ከታከለው መሻራል በአምሮ ደሃ ይሆኑ በኢኮኖሚ ደሃ ይሆኑት ብልጽግናው ሳስገበተ ህዝብን ከመታስለቀስ ከመታዘርፍ በብሔር ከመታጋጭ ንጹህ ኢትዮጵያውያንን በገንዘባቸው እንደነወርቁ አይተነው ክንዴ እነዚህ ያሉ ባላፍቶቻማ እነዚህ ነገሮች ወደ ፖለቲካው ስገብተው ባመራሩስ ቢሆኑ የህዝብ ገንዘብ አይባክንም የራሳቸውንም እየሰጡ ነው ህዝብ ደግሞ ለልማትና ለሰላም ይነሳሳል ባጭር ጊዜ ልማት ማምጣት ይቻላል ግን በኢህአዴግ ባለፉት 50 አመታት ውስጥ በፖለቲካው ውስጥ የሚገቡ በሙሉ ምን አይነት ግን በአምሮም ድህነት ያስተሳሰብ ማለት ነው ያስነል የኢኮኖሚ ድህነት ስለሆነ ዘረፍ ውስጥ ነው የገበረው
ሙሉ ሀብት ስላለ ያ ሰው
አሜሪካ ውስጥ አለ
አመራር ውስጥ ለ ነው ነው ገባኝ ስማ ግን ሀብትም ቢኖርህ ትንሽ አመራርም ደሞ በቃት ያስፈልጋል
ኑ ሞዴል ነው የሚሆኑት እነዚህ ሰዎች የግድ እኮ ስልጣን መያዝ አይደለም ለምሳሌ አዲስ አበባ ከንቲባ ማለት እኮ ሞዴል ነው ኃይሌ ገብረስላሴ አረከው ወይ ደግሞ ጋሻበራን ሙላን አረከው እነዚህ ህዝብ ለመስራት ላንድ ለነዚህ ከቢር አስተሳሰብ ነጻ ገንዘባቸውንና ዕቀታቸውን ለህዝብ የሚሰው ናቸው ሞዴል ናቸው የሚሰራው ግን ሌላ ቴክኒክ አካል አለ ገባ እንደገና እንዳይዘረፍ መከላከል ይችላሉ እንደ ኦባንግሜቱ እንደ ወዳጀነስ ዶክተር ወዳጀነስ እነዚህ ሰዎች ገንዘባቸውን ዕቀታቸውን ያረጉ
ዋናው ግን እንደመሰለ ካብቱ ይልቅ ዋናው ያገር ፍቅር እንትን ሆነር ያለ ምክንያቱም ወያኔ ባለ ስልጣን ሰሮ ኦሬዲ ሀብታም ሆነው አልኩ ሚሊየነር ሆነው እኮ ነው እንደገና ያ ሁሉ ሀብታ አልበቃ ብሏቸው እንደገና የሚዘርፉት አይደል እንዴ
እኮ ደግ ከዚህ በተምን ተማሩ እነዚህ ምን ይሄን ነው ቆምል እነዛ ሳይት እንደሆነ የዘረፉትን ሚሊየን ብር የሰሩትንም ቤት ሳይኖርበት ነው የተወረሰው ስለዚህ መሆን ያለበት መንግስትም ወደ ፖለቲካ ውስጥ ከፍተኛ ኢትዮጵያ ፍቅር ያላቸው ሀገርን ከመዝበራና ከግል ጥቅም ማግበስበስ ነፃ የሆኑትን ወደ ፖለቲካ ውስጥ መምጣት የግድ የብልጽግና አባል መሆን የለብህ የግልጽ የግድ የፖለቲካ ውስጥ መሆን የለብህ ወደዛ ውስጥ ነፃ ከፖለቲካም ነፃ የሆኑ ሰዎች
እስቲ እስከ አንድ አድማጭ አለና አስተያየት ለመስጠት
እሺ
አላው ጤና ስጥልኝ አድማጭ
ጤና ስጥልኝ እንደምን አላችሁ
አላን እግዚአብሔር ይመስገን
ማን በወቅቱ ሁኔታ አስተያየት ለመስጠት ፈልጌ ነበር
አዎ ይቻላል
እና የሀገራችን ሁኔታ ያለው እንግዲህ ደጋፊ አለ ተቃዋሚም አለ እንግዲህ ጦርነቱ መቼ እንደሚያልቅ ራሱ ግራ እየገባን ያለበት ሁኔታ ነው ያለነው ግን ስናየው አሁን ያለው በአማራ ክልል ውስጥ ጦርነቱ እየተስፋፋ ወይንም ወደፊት የሚቀጥልበት ሁኔታ ያለ ይመስለኛል እንደማየው እንደኔ ሁኔታ ነው እንደ የሌላው ማህበረሰብ ሳይሆን እንደኔ ነው የምናገረው ብዙ ጊዜና አይገባኝም አሁን አፋር ክልል ላይ የነበረው ሁኔታ በአጭር ጊዜ እንዲጠናቀቅ ተደረገ በጎንደር በኩልም ያለው ሁኔታ ይሄዳል ይመጣል ይሄዳል ይመጣል ግን አሁን ወሎ ላይ ያለው ሁኔታ በጣም ያሳስባል ህዝቡ አንድ በችግር ውስጥ ነው ያለው ባለስልጣኖቹ ራሱ የኢትዮጵያ ባለስልጣኖች የሚሉት ረሃብ የለም ይላሉ ግን ረሃቡ አፍጦ እየመጣ የ77ቱን የመሰለ ችግር እየታየ የለም የሚሉበት ራሱ ግራ የሚያጋባ ሁኔታ ነው ያለው እንዴት ነው የሚሆነው ህዝቡ አሁን ጊዜ ይሰጥ የሚባላል በፊትም ከትግራይ ሲለቀቅ የነበረው ሁኔታ አግባብ አይደለም የበልግ ወራት ወይንም የማረስ ጊዜ ይሰጣቸው ምናምን ተብሎ ይሄ ሁሉ ተደረገ ግን የተደረገው ነገር መጨረሻው ላይ በአማራ ህዝብ ላይ የሚደረገው ፍጨፋን እያየነው ያለነው በአሁን ሰዓት መንግስትም ራሱን ለመከላከል ነው እንጂ ለህዝቡ ያደረገው ነገር የለም ነው ማለት እንደኔ እና አሁንም መሆን ያለበት ሁኔታ እንደኔ የምናገረው አሁንም ያለው ሰራዊቱ መጥቶ ያለውን ያንን ኃይል ካላስወጣ የአማራ ህዝብ ትልውናውን እያጣ ነው ያለው በሄደበት 3 አመት ውስጥ የአማራ ህዝብ ከመሞት ምንም ነገር ያገደው ነገር የለም በወለጋ ምንድነው እስካሁን ድረስ ሰው ድረሱልኝ እያለ ሚደርስ መንግስት የሌለበት አገር ምንድን ነው? መቼ ነው የሚደረስላቸው እነኚህ ህዝቦች? እና ጊዜ ይሰጥ የሚባሉ 3 አመት እንግዲህ ሆነ እስከ መቼ ነው ጊዜ? አሁን ደግሞ እዚህ መስከረም ላይ የሚባል አዲስ ትርክት መጥቷል። እንደዚህ አይነት ትርክቶችን እያስተናገደን እስከ መቼ ነው የምንቀጥለው? ማንም ሰው ሲያጠፋ እንደ ጥፋተኛ መናገር ማንኛውም ኢትዮጵያዊ መብት ሊሆን ይችላል ዝም በል የሚሉ የተወሰኑ ማህበረሰቦች አሉ። ደጋፊ ወይ እንበላቸው ወይ ምን እስከመቼ ነው እንደዛ ያረጋል ምን ምን ይጓዙ ያመቆም አለበት የሚፈልገው ሰው ይቆማል የሚደግፍ ሰው መደገፍ ይችላል ግን ዝም ብለ የሚባል ነገር አግባብ አይደለም የሰዎችን መብት መገደብ እንደማለት ነው አይ ከዛ በኋላ በተቃዋሚ ሲዳ ይፈረጃል ያ ግሩፕ ኖ ማንንም ሰው ሲያጠፋ አጠፋ መባል አለበት ጥሩ ሲሰራ ደግሞ ጥሩ መባል አለበት ይሄ ነው
መንግስትም ሲያጠፋ አጠፋ መባል አለበት ጥሩ የሚሰራውን ጥሩ መስራት አለበት
ነው ያ ይሄንን እኮ ነው አልኩ ጥሩ የሰራ ሰው ዛሬ ያለው ፓርቲ ጥሩ ከሰራ ጥሩ ሰርቷል ይባላል ግን ጥሩ ካልሰራ ግን አልሰራም ሲባል አልሰራም ተብሎ የዛን ጉዱፉ እንትን ሲባል አይ ዝም ብሎ የሚባለው መቆም አለበት
ተከክል ሁሉም የተሰማውን አስተያየት መስጠት አለበት ያ
ነው አዎ እና አሁን የሆነ ግሩፕ ወይንም እንትን የሚል አለ ዝም ብሎ ይባላል ግን ዝም ካው እስከመቼ ነው 3 አመት ሞላ አንድ ልጅ እኮ አድጎ እኮ ዳዴ ብሎ እኮ ራሱን ችሎ መሄድ የሚሄድበት ደረጃ ላይ ዛሬ የሚያማራው ጭፍጨፋ አልቆምም አማራው እንዳያርፍ ግን ትግራይ ህዝብ ይራስ የሚል ሁለት ህግ የለም እኮ እንዴ እነኚህ እኮ ሰዎች እኮ የሚዳኙት እኮ በአንድ ሀገር ውስጥ ሆኖ ይያለ አንደኛው ብላ አንደኛው አትብላ የሚባልበት ምክንያት የትኛው ነው የትኛው ኢትዮጵያ ነች የምታስተናግደው ማለት ነው
እናመሰግናለን አድማጭ ለሰጡን አስተያየት በጣም ጥሩ
እሺ መልካም ቀን ሰላም ዋሉ
ማስታወቂያ በቮርቨሪ ሴንትሩም የሚገኘው ሎአም አፍሮ ኮስሜቲክ ሁለት የሴት ጸጉር መስራት የሚችሉ መቅጠር ስለሚፈልግ በቮርቨሪ ሴንትሩም በሚገኘው ሱቅ በመገኘት ወይንም በስልክ ቁጥር በ0739299850 በመደወል ማመልከት ይችላሉ። ሎአም አፍሮ ኮስሜቲክ አድማጮቻችን እስካሁን ስትከታተሉት የነበረው በስቶኮልም የሚገኘው የኢትዮጵያ ድምጽ ሬዲዮ ነው። ዛሬ እንግዲህ ስቱዲዮ ላይ ተገኝተን አስተላልፈናችሁ እኔ መርሶን እንደማገኝና እስክንድር ነን። እስክንድር እንዴት ነው ፕሮግራማችንን እየጨረስን ነው?
ያጠቃለለ ነው እንግዲህ መልካም ግዜ ጨርሰናል።
መልካም እንግዲህ አዲስ አመቱም ተጀምሯል። እንግዲህ መልካም አዲስ አመትና ለኢትዮጵያም መልካም የድል ዜና
ያሰማል
ይላልን። ሳምንት በሌላ ፕሮግራም እስከምንገናኝ ድረስ
I was on again. Sit down. I want to